የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
Yeah. ጤና ይስጥልኝ የኢትዮጵያ ድምጽ ሬዲዮ ተከታታዮች፣ በየሳምንቱ በዚህ ሰዓት በቀጥታ ስርጭት ከስቶኮልም እናስተላልፈውን የኢትዮጵያ ድምጽ ሬዲዮ ፕሮግራም አሁን ጀምረናል። የሚኖሩንም ፕሮግራሞች በቀጣይነት የመጀመሪያ ፕሮግራም የሚሆነው ጥያቄ የሳምንቱ ታላቅ ጥያቄ ነው። በመቀጠልም በተለያዩ ጉዳዮች ላይ በአግራችን ወቅታዊ ሁኔታዎች ላይ አጠር ያለ ውይይቶች ይኖራል። ከዛም በመቀጠል ሳምንታዊ የበረከት የመዝናኛ ፕሮግራም ይኖራል። ከዛም ሳምንታዊ የሳምንት ውስጥ ያለፉ አቤት የሆኑ አንኳር ዜናዎችን በግሩም ጌታ ይቀርባሉ። በሁለተኛው አጋማሽ ደግሞ ከቴክኒሻናችን ከመብራቱ ጋራ አጭር የሆነ ውይይት ይኖራል። አሱም ከአናኒያ ሶሪ ጋራ መብራቱ የሚያደርገው ውይይት ይኖራል።
ያው እንግዲህ ያው አድማጮቻችን ከተለያየ ቦታ ሆነው የሚያዳምጡን እንግዲህ ሰላምታችንን አስቀድመን ጀምረናል። አንተ እንዳልከው ከዚህና ስርጭታችን ተከትሎ ጋዜጠኛና እንግዲህ የኦንላይን ወይም በደረገጾች በተለያዩ ደረገጾች ላይ በተለያዩ ጽፎችን በመጻፍ የሚታወቀው አናኒያ ሶሪ ከኢትዮጵያ ወጥቶ ደግሞ አንድ በተለይ በፓናል ስብስቦች ላይ የሚያረጋቸው ያሉ ንግግሮችና ያረጋቸው ያሉ መሰረታዊ ነገሮች አሉና እነሱን ተከትሎ ያለውን ኤክስፒሪየንስ ሀገር ውስጥ ያለውን ሁኔታ እዚህም ከመጣ በኋላ ልዩነቱንና አንድነቱን በተመለከተ በተለይ ደግሞ ከኢትዮጵያ ውጭ ያለው ማህበረሰብ ኢትዮጵያ ውስጥ ያለውን የለውጥ እንቅስቃሴ የሚያይበት መነጽር ምን ይመስላል የሚለው ካያቸው ልምዶች በመነሳት ያው ከዜና በኋላ ያለንን ጊዜ ከሱ ጋር አርገን እንወያያለን። በኢትዮጵያ መጻይ ድልስ እንዴት ሆኖ ቢሄድ ነው ይሄ የመተካካት ፖለቲካ ኢትዮጵያ ውስጥ ምን ያለ ከደርግ ጀምሮ ወይ ይሄ ኛው ስርዓት ሲመጣ ከዛም በፊት ስናየው የነበረው መተካካት ስልጣን መሰረት ያረገ የትግል ሂደት አለና እሱን አስቀይሮ የያንዳንዱን ዜጋ ጤናማነቱን የተበቀና ዲሞክራሲያዊነቱን ያስቀደመ ስርዓት እንዴት መመስረት ይቻላል በሚለው ዙሪያ ላይ የተወሰኑ ውይይቶችን ከሱ ጋር እናረጋለን። ቆይታ ይኖርናል ማለት ነው። በመሃል ደግሞ አንተ እንዳልከው ቅድም ላይ ውይይት ፕሮግራም ይኖርናል። እኔና አንተ ከዚህ ሆነን ለአድማጮቻችን ርዕሱን አንስተን እንወያይበታለን። በዋናነት ግን አድማጮቻችን ይህን ሬዲዮ የሚከታተሉ ሰዎች ሀሳብ በመስጠት ያላቸውን አመለካከትና ግንዛቤም ለሌላው ማህበረሰብ በማካፈል አብረው ቢሳተፉ ለጠቃሚ ይሆናል። ለቀሪው ማህበረሰብ ጥሩ ግንዛቤ መስጠት እንችላለን። እንደመነሻነት በዋናነት እናያዋለን ብለን ያሰማናቸው ርዕሶች አሉ። ለምሳሌ ባሳለፍነው ሳምንት ኢትዮጵያ ውስጥ እንግዲህ ለ12ኛ ጊዜ ባለሰሰት የብሔር ብሔረሰቦች ቀን ተብሎ ተከብሯል እና ኢትዮጵያ ውስጥ ብሔር በመጀመሪያ ደረጃ የብሔረሰቦች ቀን ብለን እናከብረው እንዴት ነው? ኢትዮጵያ ውስጥ ሪሊ ብሔሮች መብትና እኩልነታቸው ተጠብቆ ቀናቸውን ማክበር የሚችሉበት ቀንና ጊዜ ላይ ደርሰናል ወይስ እንዴት ነው የሚለውን ነገር ሰፋ አድርገን እናያለን። ማህበረሰቡም ይሄንን በተመለከተ ያለውን አስተያየትና ሐሳብ ቢሰጠንና ብንወያይበት እናያለን። በሁለተኛ ደረጃ ደግሞ ከሰሞኑ በብዛት በተለያዩ ሚዲያዎች ላይ ያየነው አንድ ጽሁፍ ይወጣለ። በተለይ የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ለማ መገርሳ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ያደረጉት ውይይት በእንግሊዘኛ ተተርጉሞ ያነበብንበት ወይም ያስነበብን ቃሊቲ ፕሬስ ላይ አንብበን ነበርና እሱን ተከትሎ ብዙ ሪአክሽኖች ተካሂደዋል። እነሳቸውም እንግዲህ በንግግራቸው ላይ ያሉት ያው በቀጥታ ትርጉም we have wounded the beast የሚል ንግግር አቅርበዋል። ለይን ስንመለሰው እንግዲህ በአማርኛ እንግዲህ ቆስሏል ነው እንግዲህ አውሬውን አቁስለነዋል ነው እንግዲህ ይሄ አውሬ ማን ነው? የቆሰለስ ማን ነው? ለምንስ ማቁሰል አስፈለገ? ሪሊ ይሄኛው ነገር ከንግግር አልፎ በተግባር የተሰሩ ስራዎች ማሳያዎች ውስጥ አሉ ወይ የሚሉትን በሰፊው ለማየት እንሞክራለን። አድማጮቻችን እንግዲህ በሐሳብ አስተያየት ጥቆማ እንግዲህ በስልክ ቁጥራችን 0819101000 ደውላችሁ ከኛ ጋር ተሳተፉ፣ አብራችሁን ቆዩ። አንድ ሙዚቃ እንጋብዝና ወደ መጀመሪያው ምዕራፋችን የጥያቄና መልስ ፕሮግራም እንዘጋጃለን። እንግዲህ አድማጮቻችን በመልስ በመሳተፍ ለሽልማት የሚያበቃውን ትኬት ቁረጡ የሚል ግብዣችን ካሁኑ ነው።
እንግዲህ አድማጮቻችን እንግዲህ መብራቱ እንደገለጸው ሰፋ ያሉ ፕሮግራሞች ካናኒያ ሶሪ ጋር ይኖረናል። ከዛም እንግዲህ በመቀጠል ከዛ በፊት ያሉትን ፕሮግራሞች ያው በቀደም ተከተላቸው እንዳስተዋወቅናቸው ናቸው። በ0819101000 ላይ ያላችሁን አስተያየት ሆነ ጥያቄ በቀጥታ ወደኛ ማድረስ ትችላላችሁ።
ያው እንግዲህ የበረከት ፕሮግራማችን ወደ ጨዋታ ፕሮግራማችንም ሰዓቱን ጠብቆ ለአድማጮቻችን ይደርሳል ማለት ነው አይደል? አዎ
በሚገባ። ካንዲ ሙዚቃ ግብዣ በኋላ ተመልሰን እንመጣለን። አሁን ወደ ጥያቄያችን ተመልሰናል። የሳምንቱ ጥያቄ ነው የሆነው በስልክ መስመራችን 0819100 ላይ በቀጥታ የምትመልሱት ጥያቄ ነው የሆነው።
ያው ግን ያው አድማጮቻችን እስክሪፕቶና በምንድን ወረቀት መያዛቸውን አስተውሳለ።
አዎ በሚገባ
ነው። እኔ ቀደም ጥያቄውን ስጠይቀኝ ያው እንግዲህ በመልክ ይያለሁ ምንድነው ጥያቄያችን?
አልተሳሳተ ማለት ነው ግን መስመሮት ተመመለስ ይችላል።
እስቲ እንግዲህ
የመጀመሪያ አፍሪካዊ ሴት አውሮፕላን አብራሪ የምን ሀገር ዜጋ ናቸው? ስማቸውስ ማን ይባላል? የሚል ነው የመጀመሪያው ጥያቄ። የመጀመሪያ አፍሪካዊ ሴት አብራሪ የአውሮፕላን አብራሪ ወይም ፓይለት የምን ሀገር ተወላጅ ናቸው? ስማቸውስ ማን ይባላል? ሁለተኛው ጥያቄ በኢትዮጵያ የመጀመሪያ የሴት የረጅም ልቦለድ ድራሲ ማን ይባላሉ ነው? በኢትዮጵያ የመጀመሪያ የሴት የረጅም ልቦለድ ድራሲ ማን ይባላሉ ነው? እንግዲህ አድማጮቻችን እንደተለመደው በስልክ መስመራችን 0819100 ላይ እየደወላችሁ ምላሻችሁን መስጠት ትችላላችሁ።
ያው እንግዲህ ያው ከስዊድን ሀገር ውጪም ሆኖ ሬዲዮናችን የሚያዳምጡ ሰዎችና መልሱን ደውለው መሳተፍ የሚፈልጉ እንግዲህ የሬዲዮናችን ተከታታዮች 0046819100 ወይም 0846 ያው 00 ሁሉ ጊዜ የሚገባ ነው +46 8191 000 ብለው ቢደውሉልን መልሳቸውን ቢያቀብሉን እኛም ተቀብለን ለአድማጮቻችን እናደርስ መሆኑን ከወዲሁ እንገልጻለን። ያው እንግዲህ ስቱዲዮ ከመግባታችን በፊት ቀደም ይሄን ጥያቄ ከስቱዲዮ ውጪ ስንነጋገር የመጀመሪያው አውሮፕላን አብራሪ መልስ ሰጥቶና መልስ ሰጠይቅ በመልክ ነው ማቃት ብዬ ነበር ይቻላል?
በመልክ በፎቶ ወይስ
በፎቶ በመልክ? እንግዲህ አድማጮቻችን በመልሱም ተሳተፉ። በዛውም እንግዲህ ከኛ ወደ እናንተ የሚደርሰው ፕሮግራምን በዚህ አጋጣሚ ነው የምንለካበት። ተሳትፋችሁ በጣም ለሬዲዮናችን እጅግ በጣም ይጠቅማል። ደውሉ፣ ተሳተፉ፣ ያሸልማል፣ ተሸለሙ። እንግዲህ የጀመርናት ሙዚቃ ጋብዘን ደግሞ ወደ ቀጣይ ፕሮግራማችን እንከታተላለን እናልፋለን። አብራችሁን ቆዩ።
Misalo do orti sadi, akasiraj to fia.
እንግዲህ አርማጆቻችን ሙዚቃችን ጋብዘን ተመልሰን መጣናል። የመጀመሪያው ርዕሳችን የሚሆነው መግቢያችን ላይ እንዳልነው እንግዲህ በኢትዮጵያ ውስጥ ለ12ኛ ጊዜ የኢትዮጵያኖች ብሔር ብሔረሰቦች ቀን በሚል ባሳለፍነው ሳምንት በአፋር ክልል ውስጥ መከበሩን ሰምተናል። እዚህም ሀገር ያለው ያው በጉዲፈቻ የሚተዳደረው ኤምባሲም በየአመቱ የሚያረጋቸው ዝግ ስብሰባዎች እንደተጠበቁ እንዳሉ መረጃዎችም ደርሰውናል። በዋናነት ግን ዛሬ ላይ ከእናንተ ጋር መወያየትም ሐሳብ እንድትሰጡበትም እንደ ርዕስ ያነሳነው በእውነት ኢትዮጵያ ውስጥ የብሔር ብሔረሰቦች ቀን ለመከበር የሚያስችልበት ጊዜ ላይ ነው ያለነው የሚለው ነገር መሰረታዊ ነጥብን አንስተን እንድንወያይበት ነው። እንደምንሻነት ይሄኛው የብሔር ብሔረሰቦች ቀን ለማክበር ተብሎ በ1998 እንደ ኢትዮጵያ አቆጣጠር እንግዲህ የህዳር 29 ኢትዮጵያ እንግዲህ የምድሪ ፌዴሪ ወይም የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ የሚተዳደርበት ወይም ይሄ ስርዓት ተተዳደረበት አለው ብሎ ያጸደቀው ህገ መንግስት የብሔር ብሔረሰቦችን
ረማት 1987
ያ እሱ እንትኑ የጸደቀበት ነው። ግን ብሔር ብሔረሰቦች ቀን ይከበር ተብሎ የተወሰነው በ1998 ጀምሮ ነው። ከዛ ጀምረስና ሰላም 12ኛ አመት የሚሆነው ማለት ነውና ይሄ በዋናነት እንደምንነሻ ሐሳብ የነበረው የብሔር ብሔረሰቦች ቀን ይከበራል የተባለው ይሄ ህገ መንግስት ያንዳንዱ ብሔረሰብ ህጋዊ መብቱን የሚያስጠብቅለት ህገ መንግስት አለው ተሰጥቶታል ከሚለው አንጻር ያንዳንድ ብሔሮች እርስ በርሳቸው እኩልነታቸው ጎልቶ የጋራ መስተጋብራቸው ጠንክሮ ወደ ተሻለ ጎዳና መጓዝ የሚችሉበትን እድልና አጋጣሚ ፈጥሯልና ይሄንን እንድናስበው በሀገር ደረጃ መከበር አለበት ተብሎ ነበር ይሄ ቀን የተያዘውና አሁን ላይ ያለነውና ምንቀበል ያየነው ያለው እውነታ አለ። ያንዳንድ ክልሎች በጉዲፈቻ የሚተዳደሩበት ዘመን ላይ የአንድ ክልል ሉዓላዊነት ወጥቶ የአንድ ክልል ተጠቃሚነት የኢኮኖሚ የበላይነት የነጻነት ሉዓላዊነት አይሉ በገዘፈበት ዘመን ብሔር ብሔረሰቦችን እንደ እኩል ሚዛን ላይ እኩል መለኪያ ላይ አስቀምጠ መስፈር በማንችልበት ዘመን ላይ ብሔርና ብሔረሰቦች ብለን ይሄንን ቀን ለማክበር የምንችልበት ሁኔታና ሲቹዌሽን ላይ ነው ያለ ነው። በእውነት መሬት ላይ ያለው እውነታ ህገ መንግስቱ ይብን ብዙም እናወጣለት ብዙ ያው ታዋቂው ፕሮፌሰር መራራ ጉዲና ቢል በማሪ ተለወሰ ሬት እንደ አይነት የሆነውን ህገ መንግስት መሰረት እንኳን አርገን እንከራከርበት እንወያይበት ብንል ያንዳንዱ ብሔር ህገ መንግስታዊ መብቱ ባልተጠበቀበት ያንዳንዱ ኢትዮጵያ ውስጥ ህግ ሳይሆን የአንድ ክልል የበላይነትና ፍላጎት ተጠብቆ በሚኖርበት ዘመን ላይ ባለንበት ጊዜ ላይ ይሄንን ቀን እና ከብራለን ምንልበት ሞራል ከየት ነው የመጣው? ስብዕናውስ ከየት ነው የተገነባው? እውነት በህዝብ ላይ ለህዝብ መናቅ አይሆንም ወይ የሚለው ርዕስ አለ። እሺ በሰፊው ነው ያለን አድማጮቻችን ያላችሁ ሐሳብ አስተያየት እንግዲህ ጥቆማም አለ ይሄም ኤምባሲም እንግዲህ አዘጋጅ ያለው ዝግዝግ ሰባም አለ እንግዲህ እኛንም ቢጋብዙናል ብለን ተስፋ እናረጋለን። እንደው ዘውዱ የኢትዮጵያ ብሔር ብሔረሰቦች ቀን ተብሎ ሲከበር እንደው አንተ የሚሰማ ስሜት ምንድነው? ምኞትስ ምንድነው? ሪሊ ኢትዮጵያ ውስጥ የብሔር ብሔረሰቦችን ቀን በምን አይነት ስሜትና ሁኔታ ነበር መከበር የነበረበት? እስቲ ያለን ስሜት እኛ ከኛ መጀመሪያ ያለን ስሜት እና እይታ እና ሸራሽረና እስቲ አድማጮቻችን ደግሞ ይሉን እንሰማለን።
ማን እንግዲህ የናሳብ ካነሳው አይቀር የግል እይታዬ ነው እዚህ ነገር ላይ መግለጽ እንፈልጋውና የብሔር ብሔረሰቦች ቀን ሲከበር ማለት የብሔር አንዱ ብሔር ከአንዱ ብሔር ያለው ልዩነት ምንድነው ነው? በርግጥ የሆነ የባህል ልውውጥ ይኖራል፣ ያለባበስ፣ ያመጋገብ፣ ያናኗር፣ የቋንቋ የተለያዩ ነገሮች ልውውጥ ይኖራሉ። ነገር ግን ይሄ ምንድነው ብሔርተኝነት እንዲጎላ አስተዋጽኦ አድርጓል ብዬ ነው በኔ ግምት የማየው። ምክንያቱም ይሄ ብሔር ብሔረሰቦች ቀን መከበር ከጀመረበት ጊዜና ኢህአዴግ በስልጣን ላይ ከመጣበት ጊዜ ጀምሮ ነው የብሔር ጉዳዮች እየጎሉ እየተለጠጡ አሁን ግጭት ደረጃ ድረስ ሊደርሱ የቻሉት። ከዛ በፊት ምንም ምንሰማም እናየው ነገር አልነበረም ባለፉት ስርዓቶች ላይ። ምክንያቱም ባለፉት ስርዓት ሲያራምዱት የነበረው የፖለቲካ ሂደት አገርን በአንድነት የማስተዳደር እንጂ ነጣጥሎ የየራሳቸውን ክልላዊ መንግስት በማቋቋም የተለያየ አመለካከት እንዲኖራቸው አድርጎ ህዝቦች አልፈጠሩም። በርግጥ በድሮም ጊዜ ነበራቸው የየራሳቸው ገጆች፣ ግን እንደዚህ አልነበረም፣ እንዳሁኑ አልነበረም። ኢትዮጵያ የነበራት እይታ ማንኛውም ማህበረሰብ ማንኛውም ኢትዮጵያ ውስጥ ያለው ግለሰብ ወደ ፈለገው ስፍራ ላይ ስራ አድል አግኝቶ ቢሄድ መስራት ይችላል፣ በዛው በአካባቢው ባህልና በአካባቢው አኗኗር ሁኔታ ውስጥ ሁሉ ገብቶ መኖር ይችላል፣ ምንም አይነት የብሔር ተጽዕኖ አይደርስበትም ነበር። አሁን ግን ባለው ሁኔታ ስናይ በርካታ ሰዎች ከአንድ ክልል ወደ አንድ ክልል ሄደው የመስራት እድላቸው ሁሉ ጠቧል። ይሄ የብሔርተኝነት ጉዳይ ከሰፈነ በኋላ ማለት ነው። እና መንግስት ይሄንን ነገር ያደረገ ያለው ብዙ የብሔር ተኮር ስራዎች ላይ እንዲሰራ ያስገደደው ነገር ለሱ የስልጣን ዘመን ማራዘሚያነትም ይጠቀምበታል። ሁለትም አንዱ ብሔር በሌላ ብሔር ላይ ቁርሾ እንዲያበጅ ያደረገን ያለው በተለያየ ጉዳዮች ላይ እና የምናየው ነገር ነው። ሀውልት እስከ መትከል የደረሰበት ደረጃ ትምህርት ነው ወይ የሚያስተምረው? ለአንዱ ብሔር ያኛው ብሔር አንተን እንዲያድርጎ ነበር ብሎ ይሆን ሀውልት ማቆም ምንድነው ፋይዳው ነው ብለም ተታስበው። እና የብሔር ብሔረሰቦች ቀን በኢትዮጵያ መከበሩ ኖርማሊ እንደ አንድ ባህል ልናየው እንችል ይሆናል። ነገር ግን ይሄን አስፈላጊ ነገር ሆኖ አይደለም። አንድነት ነው የሚበጀው። ልዩነት ምንም አያደርሰው። ልዩነቱ ውበታችን ቢሆንም ውበታችን ግን የሚሆነው በአንድነት ውስጥ ልዩነቱ ሲኖር ነው። እና ብዙ ጊዜ መንግስት ያደረገ ያለው ነገር ለራሱ አገዛዝ እንዲያመቸው ነው ስርዓቱን በዚህ መልኩ ዘርግቶ ይሄድ ያለውና ብዙ ጊዜ የትምህርት ድሎችና ያለን በተለያዩ ቦታዎች ላይ የትምህርት ድሎች ዩኒቨርሲቲዎች ይመደባሉ። በመቀሌም በኦሮሚያ ክልልም በአማራ ክልልም በተለያዩ ዩኒቨርሲቲዎች ተማሪዎች ይመደባሉ። እና በሚመደቡበት ለምሳሌ የኦሮሚያ ክልል ወደ አማራ፣ የአማራ ክልል ወደ ኦሮሚያ፣ የትግራይ የአማራ ወደ ትግራይ ዩኒቨርሲቲዎች ምናምን ይመደባል። እዛ ዩኒቨርሲቲዎች ውስጥ ተጽዕኖ አይመጣበትም ወይ በነዛ ክልል ተወላጆች የሚለው ነገርን ማሰመቻል አለብን። አሁን በሶሻል ሚዲያዎችም በተለያዩ ዜናዎች ላይም ያያየን ያለነው የብሔር ተጽዕኖ ተማሪዎች ላይ እየደረሰ ነው ያለው። በበፊቱ ስርዓቶች ግን ብናይ የትኛውም በነጻነት ነው ተማሪዎች የሚማሩት፣ በነጻነት ነው የሚገለገሉት። እና እንደዚህ አይነት ተጽዕኖዎች እየበረቱ በመጡ ሰዓት ላይ መንግስት በእንደዚህ አይነት ስራ መጠመዱ በራሱ ሌላ አነጋጋሪ ጉዳይ ነው። በእኔና እስካሁን ያያየን ያለነው ነገር የተለያየ የባህል ለውጦች ሞር ሁላችንም እናየው ነው፣ እንደግፈዋለን። ኢትዮጵያዊነት ውስጣችን አለ፣ ኢትዮጵያዊነት ደማችን እስከሆነ ድረስ። እና ግን ትልቁ ጉዳይ በኢትዮጵያዊነት ዙሪያ በአንድነት ዙሪያ መንግስት ቢተጋ ኑሮ በ27 አመት ውስጥ ብዙ ለውጦችን እናሳይ ነበር። መንግስት ግን እየተጋ ያለው የብሔር ልዩነትን ማስፋት ደረጃ ነው በቃ። እና ያ ደግሞ ውጤቱ ምን እንደሆነ አሁን ላይ እያየነው ነው የመጣ ነው።
ያው ግን በዋናነት ምንድነው የብሔር ብሔረሰቦች ቀን በህዳር 29 እንዲከበር በዋነኝነት ስርዓቱ ወስኛለሁ የሚለው የሀገራችን ህዝቦች ፈቅደው ያጸደቁት ህገ መንግስት ያስገኘላቸው ጥቅሞች እንዲተገበሩና ተጠቃሚነታቸውም ለማረጋገጥ ታስቦ ነው የሚል መላምቶችን የሚያቀርበው። ግን በእኛ ይታ አንተም ያልከው የሰጣቸው ሀሳቦች አሉ። በዋናነት አገራችን ውስጥ ያለው መሬት የረገጠው እውነት ይሄም ስርዓት ተተዳደረበታል ብሎ ያጸደቀው ህገ መንግስት የሚፈቅዳቸውን ህጎች ራሱ ብሔረሰቦች ኢትዮጵያ ውስጥ ያንን ነገር ማግኘት ይችላል ወይ? የመጀመሪያው ጥያቄ አሁን ኢትዮጵያ ውስጥ ያለውም ስርዓት ማህበረሰቡም ብሔሮችም የሚጠይቁት ሌላ አይደለም። ተዳደረበታል ብሎ ያቆመውን ስርዓትና ህገ መንግስት በተለይ ደግሞ እንደ ምሳሌ አድርጎ ብሔር ብሔረሰቦች ቀን ብሎ ወስኖ ለማህበረሰቦች ያቀረበውን ሐሳብ መጀመሪያ ህግ ራሱ ይተገብረዋል ወይ? አሁን ከዛ ቀጥለ ሌላ የመብት ጥያቄዎች ብዙ የተጣሱ በብሔር በተለይ ደግሞ ራሱን የቻለ ይሄም ስርዓት የሚተዳደርበት ዘር መሰረት ያደረገው ፌደራላዊ አወቃቀር ጥያቄዎችን ትተ ማለት ነው ህገ መንግስቱ መሰረት ያደረጉ ጥያቄዎች መልስ ባላገኙበት ሂደት እያንዳንዱ ብሔር በመታወቂያው ላይ ማንነቱ ተገልጾ በማንነቱ እንዲሸማቀቅ የሚደረግበት ስርዓት እያንዳንዱ በተግባር የምናይበት ሂደት የነበረ ኢትዮጵያ ውስጥ መታወቂያ ለማሳየት እንኳን ሌላ ከአንድ ክልል ሄደ ሌላ ክልል ሄደ የምትሳቀቅበት ሁለተኛ ዜጋ ሆነ የሌላ ክልል ብሔርና ማንነት በመያዝ ብቻ ነጻ ሆነ መንቀሳቀስ በማስችልበት ሀገር ላይ ተቀምጠን እኩልነትን መስበክ የምንችልበት ስብዕናና ሞራል ውስጥ ከየት መጣ የሚለው ጥያቄ አለ። በዋነኛነት ቀደም ያልከው አለ ብሔር ብሔረሰቦች ኦፍ ኮርስ በአንድ ሀገር ውስጥ እንደዚህ አይነት በብሔር ህብረ ቀለማዊ የሆነ ብሔር አወቃቀር መኖሩ ምንት ነው ተፈጥሯዊም ነው ውበትም ነው። ለአንድ ለኢትዮጵያችን ትልቁ ውበቷም የብሔር ብሔረሰቦች ስብጥር ውጤት መሆኗ ነው። ይህንን ነገር ግን አንድነቱን አስጠብቆ ከሜዳ አንጻር አንተ ቀደም እንዳልከው ይሄ ስርዓት አንድነቱን ሳይሆን በብሔር ከፍሎ በጎሳ ከረጢት ውስጥ ሰፍሮ አስቀምጦ አንድነትን ኢትዮጵያዊነትን መስበክ ተተ በብሔር ሳጥን ውስጥ ተወሰነ እንድትኖርና በዚህ መወሰን ውስጥ የራስን ኢንተረስት እንጂ የጋራ ኢንተረስትን ማየት እንዳትችል አርጎ ስርዓቱን ለማራዘምና ወንበሩን ለማሞቅ በሚመችበት አወቃቀር ሄዶ ቀደም እንዳልከው ለአንዱ ክልል የሌላኛው ክልል የታሪክ ጥፋቶችን በመበወዝና ባልተሰሩ ታሪኮች ውስጥ በማምጣት የጤና ክልል ከላ በሌለባቸው ወረዳዎች እንኳን ጥላቻንና ክፋትን የሚነዙ ሀውልቶችን የሚያቆም ስርዓት የብሔር ብሔረሰቦችን አንድነትና በጋራ መስማማትን መሰረት ያደረጉ ቀኖችና ከብራለን ብሎ ላይክ ይሄንን ቀን አዘጋጅቶ ለማህበረሰቡም ሲያቀርብ እኔ ጥያቄ ማህበረሰቡም እዚህ ቦታ ላይ የሚሳተፉ ሰዎች የሚያቀርብ ያለባቸው ከሞራል ኤቲክስ አንጻር ወጥተ ከኪስና ከግል ጥቅመኝነት አልፈ አገራዊ ፋይዳውን መሰረት ስታረገው ሪሊ ይሄንን ቀን በምን አይነት ስሜትና በምን አይነት እውነታ ላይ ተመስርተን ነው ማክበር የነበረብን የሚለውን ነገር ሁላችንም ማየት ያለብን ይመስለኛል። ይሄ ስርዓት ቢያንስ ሌላው ቀርቶ አይደለም ለተዳደርበት ባለው ህገ መንግስት እንኳን እያንዳንዱ ብሔር ብሔረሰቦች እኩልነትና በህግ ፊት እኩል የመሆናቸውን እውነታ ማስተበቅና ይሄንን ህግ ተከትሎ መሄድ ባልቻለበት ስርዓት ውስጥ ይሄን ማክበር በራሱ ትክክል ነው ብዬ እኔ አላምንም። ቢያስፈልገናል እያንዳንዱ ብሔር መገናኘት የሚችልበት ልዩነቱን ባህሉን አንዱ ካንዱ መለወጥ አንዱን የሌለውን ነገር ላንዱ የማሳወቅ ይሄ ብሔራዊ የጋራ ትብብር ስሜታችን ማሳደግ የምንችልባቸው መድረኮች መፈጠር አለባቸው። ትክክል ነው። ግን እነዚህ ሲሆኑ መሰረታዊ የሆኑ ሁሉንም ማህበረሰብ በጋራ ሊያስማማና በጋራ ሊያስተዳድር የሚችለው የህግ አይን ሁሉም ጋር እኩል መሆን መቻል አለበት። ምንናየው ሁኔታ አለ። በደቡብ ክልል ታያለ፣ በኦሮሚያ ታያለ፣ በአማራ ታያለ፣ በአፋር በሶማሌ ታያለ። ዜጋዎች ከአንድ ክልል ባለመምጣታቸው ብቻ የሚደርስባቸው ትልቅ ተጽዕኖና ትልቅ የመብት ጥሰቶች አሉ። እነዚህን ሁኔታዎች ማስወገድ ባልቻልንበት ሁኔታ እኩልነትን እንሰብክበት በጋራ አንድ ላይ ሆነን የጋራ ሴታችን ገንብተን ልናርግበት ምንችልበት መሰረት ይኖረናል የሚል እምነት የለንም። እና ይሄ ማህበረሰብ እንደዚህ አይነት ቀናቶችን እንዳጋጣሚ ተጠቅሞ ይሄ ስርዓት እየሰራው ነው ያለውን ብልሹ ስርዓትና እየተከተለ ያለውን ያልተገባ መስመር ማስተካከል አቅጣጫ ማስያዝና እንደዚህ የተበላሹ ነገሮችን ለሌላው ማህበረሰብ በማሳወቅ ደረጃ ያለው ሚና ከፍ ያለ ነውና ሁሉም ሰው በዚህ ደረጃ ተሳትፎ ቢያደርግና እነዚህን አጋጣሚዎችም ተጠቅሞ ለስርዓቱ ያለውን ጀርባ ድጋይ ማሳየት የሚችልበት እድል መፍጠር አለበት ብዬ ነው ማምነው። በዚህ አጋጣሚ በኦሮሚያ ተወክለው ይሄዱ ወጣቶችና በሄሩን መሰረት ያረጉ እንትኖች አንዘፍንም ብለው በጸጥታ እንዳለፉ ወንድሞቻችን እየተገደሉ ባለበት ሁኔታ ላይ እኛ ምን ጨፍርበት ምንም አጋጣሚ የለም ብለው ነው ተቃውሟቸውን በሰላም መንገድ የገለጹት። ይሄም እንግዲህ ቦታው ላይ ሆነው ይሄን ዝግጅት ያዘጋጁ ሰዎችን ያስደሰተበት ሁኔታ አልነበረም ከተለያዩ መረጃዎች እንደደረሰን ማለት ነው። ከዚህ በተጨማሪም በዚያው አጋጣሚም ትላንትና ተዘጋጅቶ የነበረው አለ በተለይ ከሶማሊያ የተፈናቀሉ ኦሮሚያ ወንድሞቻችን ለመርዳትና ለማገዝ ተብሎ በሚሊኒየም አዳራሽ የኦሮሚያ ከፍተኛ ባለስልጣናት የኢትዮጵያውን እንግዲህ ስርዓቱ ላይ ያሉት ቁንጮ ላይ ያሉት ወንበሩን የተቆናጠጡት ሰዎችን በተገኙበት ከፍተኛ የገቢ ማሰባሰብ ፕሮግራም ተካሂዶ ነበርና ለየት ያለ ሁኔታ ተፈጥሮ ነበር ይመስለኛል። ዘውዱ ምንድን ነበር የተከናወነው ሁኔታ ምንድን ነው?
አው እንግዲህ ከዚህ በፊትም መተላዩ ሀገራዊ ዜማዎቹ የምናቀው አጫሉ ሁንዴሳ ነበር ፕሮግራሙ ላይ ሲያቀርብ የነበረው ሙዚቃ በሚሊኒየም አዳራሽ ቦሌ በሚገኘው እዛ ላይ ተመልክቶ እዛ ላይ ባለው ጉዳይ ስናይ አባዱላ ነበሩ። ያውኑ ደግሞ ክልል ላይ የኦሮሚያ ክልል ፕሬዝዳንትም ተገኝተው ነበር። እዛ ላይ ትንሽ አነጋጋሪ የሆነ ሙዚቃ ነው ያቀረበውና በጣም በሚገርም ሁኔታ ሶሻል ሚዲያዎች ሁሉ ተቀባብለውታል። በጣም በርካታ ህዝቦች ነበሩ ያሉት። በቀጥታ የኦሮሚያ ቃሉን ስናየው ወደ አማርኛ ስናመጣው የሚለው ግጥም አለ። በቀጥታ ነበር ስሜታይ ሆኖ ነበር መድረክ ላይ ሲጫወት የነበረው። ሸልል ሸልል ይሉኛል ምን ሁሉ ሸልል እኔ ቅሊንጦ አይደለም ወይ ቃሊቲ አይደለም ወይ ከርቸሌ አይደለም ወይ ሸልሉ ያልጠገበው የሚገኝ ወገኔ ይላል። የፈረሶቹን ዝና የጀግኖችን ዝና አድዋ መቀሌ ይናገራልና ይላል። አብሮ መኖር ይሻላል ብለን መከባበር ይሻላል ብለን እስከዛሬ ታግሰናል ከእንግዲህ ግን ይበቃናል ይላል እንትኑ። እና ይሄን ዘፈን ስናየው ብዙ ለነጻነት ቢታገሉ በዜማም ይሁን በተለያየ ጽሁፎችም እንዲሁም ፓርላማም ገብቶ የሚታገሉ ብዙ ኢትዮጵያኖች አሉ። መልክቱም ያስተላልፈው ለነሱ ነው። ለነጻነት የሚዘፍኑ ለነጻነት የሚታገሉ ሰዎች ሁሉ ያሉት ከርቸሌ አይደሉም ወይ ያሉት ቃሊቲ እስር ቤት አይደለም ወይ ያሉት ነው የዘፈኑ ስሜት የሚገልጸው። እና ይሄን ስታይ በጣም በርካታ ህዝቦች ነበሩ ወደ መድረኩ ላይ ራሱ ወጥተው ሲጨፍሩ የነበሩ ሰዎችን እና ያለን አቶ ለማ መገርሳም ፍለፊት ላይ ስክሪን ላይ አንተው ሲያሳይ ስናያቸው ነበር አባዱላ ገመዳም እንደዛው። እና ህዝቡ ውስጥ ያለውን ስሜት ያያየን ነበር። ይሄ ሁሉ ህዝብ ቢያንስ ገዢው ፓርቲ እንደዚህ ህዝብ ጥላቻ ምን ያህል እንዳለው እንደተጠላ መገንዘብ ነበረበት። ይሄ ዘረኝነቱ እሱ ላይ ዞሮ እንደመጣ ማወቅ መቻል አለበት። ምክንያቱም በዘር ከፋፍሎ ህዝቡን መዋጋቱ በራሱ ህዝቡ እርስ በርስ እንዲባላ ያደረገው ህዝብ ዞሮ ወደ እሱ እንደመጣ ነው ማየት ያለበት። ጥላቻን እነሱ አንድነት እየፈጠሩ ነው። አሁን ነው መጀመሪያ አካባቢ ምናልባት ሰርቶለት ይሆናል ትክክቶች የበዙ በመጡ ሰዓት። አሁን ግን ህዝቡ እየነቃ ነው። ወደ አንድነቱ አስተሳሰቡን እየመለሰ ነው ያለው። ይሄ ብዙ ያስተምሯል ብዬ ነው ማስበው። አንጎራጉር ይልኛል ምን ሁሉ አንጎራጉር ዘፍነው ያልጠገቡት ቅሊንጦ ቅሊንጦ ታጉረው ይላል። አስበው ግን ዘፍነው ያልጠገቡት ዘፋኞችም አሉ። ኦሮምኛም በአማርኛም ዘፈኖች መንግስትን ስርዓት የሚነቅፉ ዘፈኖችን የዘፈኑ በእስር ቤቶች ይሳሳሉ።
Irrigera renkufne hida karchalle dira karchalle ambo dira anu malangera ra tanu yadaye lala tanu yadaye lala
እንግዲህ ይሄን ይመስላል ያለው የትላንት ስግጅት።
አይ እንግዲህ እኔም ወጣቶች በተለይ ደግሞ በዚህ ኢትዮጵያ ውስጥ ሆኖ ስርዓቱን ፊል ለፊት እየተግራደሩ ያሉት በተለይ ደግሞ እንደዚህ አይነት አርትን መሰረት ያደረጉ ጥበብን መሰረት ያደረጉ ስራዎች ላይ ያሉ ሰዎች በዚህ ደረጃ መሳተፍ መቻላቸው ሊኖረው የሚችለው ጥቅምና ማህበረሰቡ በማንቃትና ወደ ትግል ጎዳና አስገብቶ የሚፈልገው ለውጥ መጥቶ ሁሉም ሰው ዲሞክራሲያዊ ይቷይ ተጠበቀችን ሀገር ለመመስረት የሚያደርገውን ጥረት እና ትግል በማገዝ አንጻር ትልቅ ዋጋና ትልቅ ሚና አለው ብዬ ነው ማስበው። ምናልባት ከዚህ ረሳ ነውጣ እንደ መግቢያ ላይ ያነሳናቸው ነጥቦች አሉ። ከዚህም በፊት በተደጋጋሚ ያልናቸው ሀሳቦች ናቸው። በተለይ ይሄ ስርዓት ላለፉት 25 እና 26 አመታት ሉዓላዊ ነበር የሚገዳደረው ወይም እንደሌላ አካል አቅም ኖሮት ነው አይደለም የሚለው አካል አልነበረም። ሁሉም በሱ ጥላ ስር ሆኖ በተለይ ደግሞ ህውሃት ጥላ ስር ሆኖ ይሄን አርጉ እየተባሉ ይሄንን ፍጠሩ እየተባሉ እሺ ብሎ ተቀብሎ ሲያስተዳድሩና ሐሳብ ሲቀበሉ የነበረበትን ዘመን የሻሩ የሚመስሉ ሁኔታዎች ይታያሉ። በተለይ ደግሞ በኦሮሚያ ክልል ከሁሉም በላይ ደግሞ ነጥሮ የሚወጣው ሁላችንም እያነጋገረ ያለው የኦቦ ለማ መገርሳ የኦሮሚያ ክልላዊ ፕሬዝዳንት ውሳኔዎችና በተለያዩ ሚዲያዎች ላይ እየሰጡት ያሏቸው ሐሳቦች ናቸው ማህበረሰቡን እያነጋገሩ ያሉት። ከዚህ ውስጥም ባሳለፈው ሳምንት ውስጥ የነበረው እንዳልኩት መግቢያ ላይ we have wounded the beast and that's not enough በሚል ርዕስ ይወጣው ትልቅ መነጋገሪያ ርዕስ የነበረው ሐሳብ አለ። ካልቲ ፕሬስ ላይ አንብበናል። ሁሉም በተለያዩ ሶሻል ሚዲያዎችም በተለያዩ እንትኖችም ላይ ለማየት ይችላል። ይሄ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ባረጉት ኢንተርቪው ላይ የቀረበ ነበርና በዋናነት የክልላችን መሬት በማንና በምን አይነት ሁኔታ ሲዘረፍ እንደነበረ አውቀናል። ሲሻቸው በኢንቨስትመንት ሲሻቸው በሌላ መንገድ ሲዘርፉ ኖረዋል። ዛሬ ደርሰን ቆስለኛ አድርገናል። ግን እነዚህ ሌቦች ዳግም አንሰራርተው መምጣታቸው አይቀርምና ሰላም ሊነሱን ቀንና ሌሊት መስራታቸው አይቀርምና ነክተን ልንጠብቅ የግድ ነው። የኦሮሞ ህዝብ ብቻውን የትም ያህል ሊጓዝ አይችልም። ስለ ኦሮሞ አንድነት ስንል እዚህ ክልል ውስጥ ስላለው አንድነት ብቻ ማለታችን አይደለም። ይህ ህዝብ አብሮ ከሚኖረው ከሌላው ህብረተሰብ ጋር ያለው አንድነትና በጥቅሉም ስለ ሀገር አንድነት ማለታችን ነው ማለታቸው ተሰምቷልና ብዙ ማህበረሰቦች የሚጠይቁ ጥያቄ አለ። we have wounded the beast ሲል ማሳየው መሰረቱ ከቃላት በዘለለ ተግባራዊ መሰረት ላይ ያለው ነገር ምንድነው? ኦሮሚያ ክልል ውስጥ በብዙ ሺህ የሚቆጠሩ ሄክታሮች ከአግባብነት በሌለው መንገድ ለዚህ ስርዓት አጉብዳጅ ለሆኑ ሰዎች በገፍ የተሰጠበት ሁኔታ አለ። የተወሰኑ ሰዎችን በተለየ መልኩ ተጠቃሚ ያረጋበት ሁኔታ አለና እሱን ላይ እርምጃ በመውሰድ አንፃር ከዚህ በፊት ስርዓቱም ላራምደው ብሎ የሞከረው የኢኮኖሚ አብዮት ወጣቱን ማሳተፋለው ብሎ ያሰበበት የኢኮኖሚ አብዮትም ምን ያክል እንደሄደ አይተናልና መሬት ላይ ያለው እውነታስ ምንድነው የሚለውን ነገር መጠየቅ ይፈልጋሉ። በርግጥ ነው አቶ ለማ መገረሳን ብቻ ሳይሆኑ እሳቸውን ተከትሎ በሆድ የታወቃቀር ውስጥ ያሉ ባለስልጣናቶችም ልባቸውን ነፍተው በኩራትና በቁርጠኝነት እየተናገሩ ያሉበት ሂደት አለና ይህንን ስርዓት እየተገዳደሩ ያሉበት ህወሓት በበላይነትና በሉዓላዊነት እቺን ሀገርም ብቻ መምራት የለበትም። እስከዛሬ የመከፋፍለ ግዛው አስተሳሰብ ሊቀር ይገባል። በጋራ ሆነን ኦሮሚያን ብቻ ሳይሆን ኢትዮጵያ አንድነቷን አስጠብቀን መከፋፈላችንን ትተን በጋራ ልንሄድበት የምንችልበትን መንገድ መቀየስ ያለብን እኛ ኢትዮጵያውያኖች ለኢትዮጵያ ስናስብና ከግለኝነት ጎሳን መሰረት ያረጉ ስርዓቱ በቋጠረን መንገድ ሳይሆን ራሳችንን ፈተን አንድ ኢትዮጵያን አስጠብቀን መሄድ ስንችል ሲሆን ብቻ ነው የሚል መላምት እየቀረበ ነውና እንግዲህ በቀጣይም ከዜና በኋላም ከሚኖረን ኢንተርቪው ላይ ምናነሳው ትልቁ ኢሹም የሚሆነው ይሄኛው ነገር እንዴት ይታያል ነው። ማህበረሰባችን በተለያየ ለማ መገርሳ ተነሱበት ሆዴድን ወክለው ይሄንን ስርዓት በጉዲፈቻነት መተዳደር ሊበቃ ይገባል፣ ማህበረሰቡን አድምጠን በማህበረሰቡ ስነ ልቦና መሰረት አብረን ልንጓዝ ይገባል የሚል ሐሳብ ነው ያቀረቡ ያሉት። እርምጃዎችንም እየወሰድን ነው ብለውናል። እንግዲህ በቀጣይነት በተግባር ከቃላት አልፎ ተግባር ላይ መሬት ላይ የወረዱ ሐሳብ ስራዎችን እኛም በመረጃ ፈልገን ለአድማጮቻችን ማድረሳችን ይቀጥላል። እስከዛው ግን ሰዎች ማህበረሰቦች የሚነጋገሩበት ኢሹዎች አሉ። ይሄ ስርዓቱ የሰጠን አንዱ አጀንዳ ነው የሚሉ አሉ። ሌላው ማህበረሰብ ደግሞ ይሄኛው አዲሱ የኢትዮጵያ ትንሳኤ መንገድ ነው፣ ክልሎች የተለያዩ ክልሎች ያላቸውን ድልድይ ገንብተው እርስ በርሳቸው መገናኘት የጀመሩበት አንደኛው ማሳያ መንገድ ነው እና ተጠናክሮ ሊቀጥል ይገባል፣ ልንደግፈውም ይገባል። እኛ ካልደገፍ ነው እና ይሄ ስርዓት ይሄን አስተሳሰብ አድጎ ለውጥ መድረስ ካልቻለና በእንጭጩ የሚቀጭበት ድል ከተፈጠረ ዳግም አንሰራርቶ ምን ፈልገው ለውጥ በዚህ አይነት መልኩ ለማግኘት ምን ችልበት ድል ይሄ ስርዓት ድጋሚ ሰብሮ ለረጅም ጊዜ ምን ፈልገው ለውጥ እንዳናገኝ እክል ይገጥመናልና ልንደግፈው ሁሉ ጊዜም ከጎኑ ቆመን ለናበረታታው የሚገባ ሐሳብ ነው የሚሉ ሰዎችም አሉ። እነዚህ ሁለት አጥራፎች አሉ። እንግዲህ አድማጮቻችን እናንተም የራሳችሁን ሐሳብና አስተያየት ብትሰጡበት በዚህ ኢሹ ላይ በጣም ጥሩ ነው። እንግዲህ አቶ ለማ መገርሳም የሰጡት ሐሳብ አለ። እንግዲህ we have wounded the beast ብለዋል። ይሄ ቢስቱስ ማን ነው የሚለው? ያቁሳዩ ማካንስ ማን ነው የሚለው? በደንብ ተመልሰን እናይበት ሁኔታና ሐሳቦች ኖራሉ። ከዚህና በኋላም አድማጮቻችን ደግሞ የበለጠ ሐሳባና አስተያየታችሁን ብትሰጡን በተለይ ደግሞ በሁለቱ ክልል ብቻም ሳይሆን ከሌላም አልፈን ከደቡብም ከአፋርም ከሶማሌም ክልል ያሉ ስሜትና ሐሳቦችን ማቀራረብ የሚቻልባቸው ሐሳቦችና የሥራ ሂደቶችን መፈጠር ስለሚቻልበት መንገድም መወያየት ይጠቅማልና ይቺ ሀገር ልትቆም ትችለው በአንድ ክልል ወይም በሁለት ክልል ሰዎች ሐሳብና ፍላጎት ብቻ መሆን የለበትም። ሀገራችን አንድነቷ ተጠብቆ ዘላቂያዊ ሰላምና ዘላቂ የሆነ መፍትሄዎችን ማምጣት የሚቻለው ሁሉንም ማሳተፍ የሚችል የጋራ መድረክና የጋራ ውይይት የሐሳብ የጋራ ስምምነቶችና ፍላጎቶች ማድረስ ይችሉ ብቻ ነው የሚል እምነት አለና እነዚህም ነገሮች ጎልብተው የምንመኛት ስርዓት የምንፈልገው እኩልነት እንዲመጣ ይህም ስርዓት አምባገነነቱን ትቶ አምባገነነቱ ቀርቶ ሁሉም ዜጋ በህግ ፊት እኩል መሆን የሚችልበት ስርዓትና መንገድ እንዲፈጠር እንግዲህ ሁላችንም በሐሳብም በተግባርም የዚህ አካል መሆን አለብን የሚል ጥቆማና ሐሳብ መስጠት እንፈልጋለን። ከሬዲዮናችን አድማጮቻችን ፕሮግራማችን ይቀጥላል። አንድ ሙዚቃ አድምጠን ደግሞ የዜና ፕሮግራማችን ይመጣል። የበረከት ፕሮግራማችን እንደተጠበቀ ሰዓቱን ጠብቆ ለእናንተ ይደርሳል። አብራችሁን ቆዩ። Thank you.
ዛሬ የውርጫታ ፕሮግራምን ይዘንላችሁ ቀርበናል። ለዛሬ የውርጫታ ፕሮግራም የመረጥንላችሁ ከበውቀቱ ሲዩም የጉዞ ማስታወሻ የተቀነጨበውን ፍቅርና ምክርን ነው። እንግዲህ ለምናውቀው በውቀቱ ሲዩም በስነግጥም ውድድር አሸንፎ በአሜሪካን ሀገር ለትምህርት ለአንድ ዓመት ቆይቶ ነበር። አሁን ካልፎ ያጅ ማስታወሻው የተቀነጨበውን ምክር እስከ መቃብር የተሰኘው ይዘንላችሁ ቀርባለን። ከፕሮግራሞቻችን ጋር አብራችሁ እንድትሆኑ እየጠየቅን የቴዲ አፎ ሙዚቃን ይቀጥላል። ምክር እስከ መቃብር ካልፎ ያጅ ማስታወሻ በውቀቱ ሲዩም። የቤት አከራዬ ጋሽ ጣሰው አገር እየመጣሁ ነው። ወደ አዲስ አበባ እየመጣሁ ነው። እናቶች፣ አባቶች፣ ልጆች፣ ኦሪጅናሎች፣ ሰልቫጆች፣ እኔ ሳልመጣ ውጊያውን እንዳትጀምሩት አደራ። አጭርና ጣፋጭውን እንጂ ማንኛውንም ትግል ላይ ለመሳተፍ ዝግጁ ነኝ። የጥይት መከላከያ ቆብ፣ ሹራብና ሱሪ እንዲሁም ፈንጂ የማይበትነው ጫማ ከተሰጠኝ አንድ ሻለቃ አመራለሁ። አነሰ ከተባለ አንዲት ኮረብታ አቆጣጥራለሁ። በጦር መንደስና ላይ ሳተፋለሁ። ባሩድ አገነፋለሁ። የታንክ ጎማ አነፋለሁ። በሰላሙ ቀን ለሞባይል በቀውጢው ቀን ለሽጉጥ ማስቀመጫ የሚሆን ስግባ ሰፋለሁ። ይሄም አላዋጣ ካለ የኤፍሬም ሳከነ ቡድን የሚፎካከር አስታራቂ ቡድን አቋቁሜ አንተምተው ያስታረቅኩበትን ኪሴ ውስጥ ከተተው የሚል አገልግሎት ሰጣለሁ። ቃሌ ነው። የተናገርኩት ከመጣፋ በቅርቡ የገዛሁት ሳምሰንግ ጋላክሲ ሞባይል ይጥፋ። በዚች ንግግር ውስጥ የተደበቀ ጉራ እንዳለ እናንተም ሳትሉኝ አውቃለሁ። ገና ለገና ከአሜሪካ ሊመጣ ነው በማለት ማጅራቴን ለመምታት ያሟሟቃችሁ ያላችሁ ድርዮች ቦዘኔዎች፣ እንዲሁም ከዱላ የተረፈች ማጅራቴን በማሸት ፍርፍ ለማጋበስ የተሰናዳችሁ ወገሻዎች ተስፋ ቁረጡ። በሳቤስቲን የለኝ ማጅራት መምታት ሲነሳ ፋሲል ደሞዝ ትዛለኝ። ፋሲል ደሞዝ በቅርቡ በአሜሪካን በጋንግስተሮች ማጅራቱን ተመጥቷል። እንኳን እግዚአብሔር ማረህ ልለው ብደውል ከዲሲ በሮ አትላንታ እንደገባ ነገረኝ። ለኮንሰርት ይሁን ለስልታዊ ማፈክፈግ አልገባኝ። ወይ አበሳ፣ እኛ ኢትዮጵያውያን እኮ መስግነን ሀገር በቀል ዱላ ሸሽተን ስንሄድ የውጭ ሀገር ዱላ ይጠብቀናል። አሜሪካ ሁለት ወር ስቆያ ተረፍኩት ነገር ቢኖር ግብዣና ምክር ነው። ዲታው ቢራ ጋብዞ ወደ ሀገር ቤት ይዘውት የምትመለሰውን ቦርጭ ያወጣልኛል። ቼስታው ቦርጩ እንዴት እንደምቀንስ ይመክረኛል። አሜሪካ ፍሬሽ የሆነ ሰው ኑሮው ምክር እስከ መቃብር ነው። ከኢትዮጵያ ወደ አሜሪካ ገንዘብ የተላከለት የመጀመሪያው ሰው ሳልሆን አልቀርም። ለምሳሌ ጺሜ ለመቆረጥ $10 መከስከስ ነበረብኝ። ፈርዶብኝ አሜሪካ ስገባ ጺሜ ያለወትሮ የቶሎ ቶሎ ማደግ ጀመረ። አዲስ አበባ ያለው ጺም አልነበረኝም። እንዲያውም ይሄ ልጅ ጺም የሚባል ነገር የለውም ስል ብነው እንዴ የሚል አቤት በመንደራችን ይናፈስ ነበር። ስልብ አለመሆኔን ለማሳየት አንድ ሁለት ቀን መንገድ ዳር ሸናው። እንደ ልማዴ ከቀናኝ የሚጋብዘኝ ከፈረደብኝ የሚመክረኝ አላጣም በማለት ፌንቶን ስትሬት መንገድ ላይ ወደሚገኝ አበሻ መንገድ ምግብ ቤት ጎራ አልኩ። አንድ መድረክ ላይ የሱዳን ዘፈን ይዘፈናል። ከተስተናጋጆቹ ውስጥ አንድም የሚያዳምጠው የለም። ሁሉም ሞባይሉ ላይ አቀርቅሯል። የታደለው ከፍቅረኛው በቫይበር የተላከለትን የከንፈር ምስል እያየ በደስታ ያዋኛል። ያልታደለው የትምህርት ቤት ክፍያ እየደረሰብኝ ስለሆነ ቶሎ ላክልኝ እንጂ የሚል ከአገር ቤት የተላከ መልእክት እያነበበ ተክዟል። ሌላው ግድግዳው ላይ በተንጠለጠለው ቲቪ ላይ የሚተላለፍ የአሜሪካ እግር ኳስ እየተመለከተ ምድር ጠቦታል። የአሜሪካ እግር ኳስ ቢሏችሁ እንደ ዋናው እግር ኳስ እንዳይመስላችሁ። አንድ ጠብዳል ጥቁር ሙልሙል ኳስ ይዞ ይሮጣል። ሌላው አሳዶ ይደርስበትና ዘርጥጦ ይጥለዋል። ለኔ ይሄ ጨዋታ ሳይሆን ህጋዊ ቅና ያለው አምባጓሮ ነው። በዚህ መሃል ዘፋኙ ከኔ ጋር ናችሁ እያለ አስሬ ቢጣራ ማንንም ተጉዳይ አልጣፈው። ለመመድ ላይ ያለ ይመስል ለራሱ ዘፍኖ ወረደ። ስላሳዘነኝ ባንኮኒውን እንደ መቋሚያ ተደግፌ በጥሞና አዳመጥሁት። ድምፁ ከዛፍ ላይ አምፖል ያረግፋል። ቢሆንም ዘፈኑን አለቅጥ ያስረዝመዋል። የሱን የሱዳን ዘፈን ታግሶ መጨረስ ሱዳንን በእግር እንደማቋረጥ ነው። ጥግ ላይ ስመጥሩ ኮሜዲያን ክበበ ገዳ ተቀምጧል። ወንበር ስቤ አጠገቡ ተሰየሙ። ራት ጋብዘኛል ብዬ ስጠብቅ ከራት ጋር የተያያዘ ገጠመኝ ጋበዘኝ። ክበበው ገዳ ጎረምሳ እያለ የለቅሶ ቤት ራት አያመልጠውም ነበር። እንዲያውም እንዲያባላኝ እያለ ቃሪያ በክሱ ይዞር ነበር። አንድ ቀን ለቅሶ ላይ ታዲያ ራት ሲቀርብ ክበበው ከቤቱ ይዞ የመጣውን ቃሪያ ከክሱ አውጥቶ ቆርሸም ሲያደርግ የተመለከተ የሰፈር ልጅ ወደ አሳላፊዎቹ እያጨበጨበ እዚህ ጋር ቃሪያ አልደረሰኝም ብሎ ጮኸ። አለፍ ብሎ የጃንሆይ አምባሳደር ዘውድ የረታና ያሬድ ጥበቡ ቁጭ ብለዋል። ያሬድ ጥበቡ ተራራዎችን ያንቀጠቀጠ ትውልድ ሲሆን ዘውዴ የተንቀጠቀጠው ተራራ ነው። አሁን ድማሚቱና ተራራው በአንድ ጠረጴዛ ዙሪያ ተቀምጠው ሳያቸው ገረመኝ። ከማጅራቴ አከባቢ ለተጽፍ ነው የመጣው አይደል የሚል የሽክሽክታ ሰማ። ወይን ሸትናት ባለፈው አመት ከባህላዊ ቡድናችን ጋር ስትመጣ ኮኮብ ድምጻይ ነበረች። አሁን እዚሁ ቀርታ ኮኮብ አስተናጋጅ ሆናለች። አብንጫዋ ላይ የወርቅ ቡግሬ መሰለ ሎቲ ለጥፋለች። እዚህ ሀገር ሴቶች ሎቲ የሚያንጠለጥሉበት ጆሮአቸው ላይ ሳይሆን አፍንጫቸው ላይ። ስለወይን ሸት በሌላ ምራፍ ተርክላችኋል። በሩ አጠገብ ተከና አየሁት። ተከየ በደርግ ዘመን ካይሮ ላይ ከተፈው የብራውድናችን ገንዘብ ያጅ ነበር። ኢትዮጵያ ከግብጽ ጋር ባደረገችው ግጥሚያ ዋዜማ ላይ በረኛውን ጨምሮ ብዙ ተጫዋቾች ስለኮበለሉ እሱ የበረኛውን ቦታ ተክቶ ተሰልፏል። ከተቃራኒ ቡድር የተነጋችው እንኳን ወደርሷ አቅጣጫ ስትመጣ በገንዘብ ቆጠራው ለምዶበት ጣቱን በመላሱ ያጣቀሰ ሲርበደበድ 17 ጎል ገፍቶበታል። ምንጭ የርነቃቸው ተሰማ ሪፖርት። ታከ ጉዳዩ ሲነሳበት ያማረራል። የውለታ ቢስ ህዝብ የገባብኝን 17 ጎል እንጂ ያዳንኩትን 700 ጎል አልቆጠረልኝ ይላል። ከአገር ወጥቶ መቅረት አሳብ ፍጹም አልነበረው። ይሁን እንጂ የነን ሽንፈት ይዞ ጓድ መንግስቱ ፊት መቆም የሚያመጣውን ነገር አስቦ በዛው ነካው። አሁን በሩ አጠገብ ቁጭ ብሎ ብሉሙን ቢራ ይጠጣል። የቢራ ጠርሙሱን ሲቀርብለት በጥርሱ ከፍቶ ቆርኩን ጠረጴዛ ላይ ተፋው። ቢራ መክፈቻ ቢቀርብለትም ተጠቅሞበት አያውቅም። እግዚአብሔር መንጋጋን የፈጠረው ሲርባ አጥንት እንድትቆረጥምበት ሲጣባ የቢራ ጠርሙስ እንድትከፍትበት ነው ይላል። አሜሪካ ፍሬሽ ሎነ ሰው ኑሮ መከር እስከ መቃብር ነው።
ተፈዳቹ አድማጮቻችን ከረፈዶ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይዘናዎች ቀጥለው ይሰማሉ። ሰነድ የሌላቸው ኢትዮጵያውያን ስደተኞች ከአውሮፓ ወደ ኢትዮጵያ በፈቃደኝነትም ሆነ በማስገደድ ወደ አገራቸው ለመመለስ የአውሮፓ ህብረትና ኢትዮጵያ አገዛዝ መስማማታቸውን አፈትልኮ የወጣ ሰነድ አመለከተ። በስምምነቱ መሰረት የኢትዮጵያ ብሔራዊ የመረጃና ደህንነት አገልግሎት ስደተኞችን ከአውሮፓ ወደ አገራቸው በግዳጅ ለመመለስ ሙሉ ትብብር ያደርጋል ተብሏል። ስደተኞቹ ዜግነታቸውን የሚያረጋግጥ ፓስፖርት ባይይዙ እንኳን የደህንነት መስሪያ ቤቱ ማንነታቸውን ካረጋገጠ በኋላ በውጭ ጉዳይ ሚኒስቴር በኩል የጉዞ ሰነድ እንደሚያዘጋጅላቸው ስምምነት ላይ መደረሱ ተዘግቧል። ኢትዮጵያውያን ስደተኞች በአገራቸው ባለው የፖለቲካ ኢኮኖሚና ማህበራዊ ችግር ተገፍተው ወደ አውሮፓ የሚሄዱት እጅግ አስቸጋሪና ፈታኝ ሁኔታዎችን ተሻግረው መሆኑ ሲገለጽ፣ ብዙዎቹ በአደገኛ ሁኔታ ባህርን ተሻግረው አውሮፓ ለመግባት ሲሞክሩም ሰምጠው የሚሞቱበት ሁኔታ ሲከሰት መቆየቱ ይታወቃል። ባህር ተሻግረውም ሆነ በልዩ ልዩ መንገድ አውሮፓ ተሻግረው ስደት ላይ የሚገኙትም ቢሆን የመኖሪያ ፈቃድ አጥተው የሚንገላቱበት ሁኔታ መኖሩ የተዘገበ ነው። ስደተኞቹ በተለያዩ መጠለያዎች ተጉረው የመኖሪያ ፈቃድ ቢጠባበቁም ከአውሮፓ ተገደው እንዲወጡ ግፊት ሲደረግባቸው ቆይቷል። ሰሞኑን በአዲስ ስታንዳርድ በኩል አፈትልኮ የወጣው ሰነድ እንደሚያመለክተው ደግሞ ሰነድ የሌላቸውን ኢትዮጵያውያን ስደተኞች ወደ አገራቸው ወደው ሚሆን ተገደው እንዲመለሱ ለማድረግ የአውሮፓ ህብረት ከኢትዮጵያ አገዛዝ ጋር ስምምነት ላይ ደርሷል። እናም ስምምነቱን ወደ ተግባር ለመለወጥ የብሔራዊ መረጃና ደህንነት አገልግሎት ኃላፊነቱን እንደሚወስድ ተናግሯል። ስደተኞቹ የዜግነት ማረጋገጫ ፓስፖርት ባይኖራቸው እንኳ ማንነታቸውን የደህንነት አካሉ እንዲያጣራ ኃላፊነቱ ተሰጥቶታል። ይህን ማረጋገጫ በ15 ቀናት ውስጥ ያገኘው የኢትዮጵያ ውጭ ጉዳይ ሚኒስቴር ደግሞ በ3 ቀናት ውስጥ የጉዞ ሰነድ እንዲያዘጋጅ ስምምነት ላይ መደረሱ ተጠቅሷል። በሰነዱ እንደተመለከተው ኢትዮጵያውያን ስደተኞች ወደ ኢትዮጵያ ፈቅደውም ሆነ ተገደው ወደ ሀገራቸው ከተመለሱ የአውሮፓ ህብረት የማቋቋሚያ ገንዘብ ለኢትዮጵያ መንግስት ይሰጣል ተብሏል። ይህም ሆኖ ግን ለህይወታቸው በመስጋት በፖለቲካ ምክንያት የተሰደዱ ዜጎች ግን በሀገራቸው ገብተው ስለሚገጥማቸው ችግር በሰነዱ ላይ የተመለከተ ነገር የለም። የህዝባዊ ወያኔ ሓርነት ትግራይ ሰራዊት የአርዱፍን ይዞታ ሰብሮ ለመግባት ያደረገው ሙከራ መክሸፉንና ተመቶ መመለሱን የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አርዱፍ አስታወቀ። መብታችን እስኪከበር በህወሓትና በመልእክተኛው የአፋር ልዩ ፖሊስ ኃይል ላይ የጀመርነው ውጊያ ይቀጥላል ሲል አስታውቋል። የውጭ አገር ዜጎችና ጎብኚዎች አካባቢውን ለቀው እንዲወጡም አርዱፍ አስጠንቅቋል። የብሔር ብሔረሰቦች በዓል ሰላማዊ ሆኖ እንዲከበር በሚል በአርዱፍ ላይ የተከፈተው ዘመቻ ከአርዱፍ ተዋጊዎች አልፎ በሰላማዊ ዜጎችም ላይ ያነጣጠን እንደነበረ ግንባሩ አስታውቋል። በዚህም ሰላማዊ አፋር ተወላጆች ሰቆቃና እስራት የተፈጸመባቸው እንደሆነ በመግለጫው አመልክቷል። ከነሐሴ ወር ወዲህ 580 ሰዎች በህገወጥ መንገድ ተይዘው በተለያዩ ስፍራዎች መታሰራቸውን አርዱፍ አስታውቋል። የህዝባዊ ወያነ ሓርነት ትግራይ ሰራዊት ከአፋር ክልል ልዩ ኃይል ፖሊስ ጋር በመሆን በህዳር ወር 3ኛው ሳምንት በሞጎሮስ ተራራማ ስፍራ ላይ የተጀመረው ውጊያ በአውሮፓውያኑ አቆጣጠር እስከ ታህሳስ 3 2017 መቀጠሉን መግለጫው ዘርዝሯል። የህወሓት ሰራዊት የአርዱፍን ይዞታ ሰብሮ ለመግባት ያደረገው ሙከራ ባለፈው እሁድ ሙሉ በሙሉ መክሸፉና ተመተው መመለሳቸውን አርዱፍ አስታውቋል። በዚህም 17 ወታደሮች ሲገደሉ በደርዘኖች የሚቆጠሩ ቆስለዋል ሲል መግለጫው አስታውቋል። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አርዱፍ መብቱ እስኪከበር ውጊያውን አጠናክሮ እንደሚቀጥልም ህዳር 28 2010 ባወጣው መግለጫ አስታውቋል። በአፋር ክልል የሚገኙ ውጭ አገር ኩባንያዎች እንዲሁም ጎብኚዎች ለደህንነታቸው ሲሉ አካባቢውን ለቀው እንዲወጡም ጥሪ አቅርቧል። የህዝባዊ ወያነ ሓርነት ትግራይ የስለላ ተቋማት አንድ በእስራኤል የሚገኝ ድርጅት የሚያቀርበውን የስለላ ቴክኖሎጂ በመጠቀም የኦሮሞ ሚዲያ ኔትወርክን አንድ የሶስተኛ ዲግሪ ተማሪንና አንድ ጠበቃን ኮምፒውተሮች ሲሰልሉ እንደነበር ሲቲዝን ላብ የተባለ ተቋም አጋለጠ። በአሜሪካ በሚገኙ ኢትዮጵያውያን ነጻ የመገናኛ ብዙሀን ተቋማት ላይ በግለሰቦችና ሌሎችም ድርጅቶች ላይ የስለላ ተግባር መፈጸሙ ተጋልጧል። በሲቲዝን ላብ የሚገኝ አንድ ግለሰብም የጥቃቱ ሰለባ መሆኑ ተዘግቧል። ሲቲዝን ላብ እንደ ህወሓት ያሉ አምባገነን መንግስታት በግለሰቦችና በተቋማት ላይ የሚያደርጉትን ስለላ እየተከታተለ የሚያጋልጥ ተቋም ነው። የህወሓት መንግስት የኢንተርኔት የስለላ ቴክኖሎጂዎችን በመጠቀም በአሜሪካ በሚገኙ ኢትዮጵያውያን ነጻ የመገናኛ ብዙሀን ተቋማት ላይ በግለሰቦችና ሌሎች ድርጅቶች ላይ የስለላ ተግባር መፈጸሙ ተጋልጧል። ሲቲዝን ላብ የተሰኘውና እንደ ህወሓት ያሉ አምባገነን መንግስታት በግለሰቦችና በተቋማት ላይ የሚያደርጉትን ስለላ እየተከታተለ የሚያጋልጥ ተቋም አገኘሁት ያለው መረጃን ይፋ አድርጓል። እንደ ተቋሙ መረጃ የህወሓት የስለላ ተቋማት አንድ በእስራኤል የሚገኝ ድርጅት የሚያቀርበውን የስለላ ቴክኖሎጂ በመጠቀም የኦሮሚያ ሚዲያ ኔትወርክ አንድ የሶስተኛ ዲግሪ ተማሪን እንዲሁም አንድ ጠበቃን ኮምፒውተሮች ሲሰልሉ እንደነበር አስታውቋል። በሲቲዝን ላብ የሚገኝ አንድ ግለሰብም የጥቃቱ ሰለባ መሆኑ ተዘግቧል። በሰሜን ጎንደር ሁለት ነዳጅ የጫኑ ቦቴዎች መቃጠላቸው ተነገረ። በጭልጋ ወረዳ ነጋዴ ባህር አካባቢ ኳቤር ሎብዬ ቀበሌ ነዳጅ የጫኑ ቦቴዎች ባሳለፍነው ሳምንት መቃጠላቸው ሲነገር አርበኞች ግንቦት ሰባት ንቅናቄ ለጥቃቱ ኃላፊነቱን ወስዷል። ነዳጁ ለአጋዚ ጦር የታሰበ በመሆኑ እርምጃ መወሰዱን ንቅናቄ አስታውቋል። የአማራ ክልል ኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን ነዳጅ ቦቴው የጫነ ቦቴ መቃጠሉን አረጋግጠው ቦቴው የጋየው ከዘራፊዎች ጋር በተደረገ የተኩስ ልውውጥ ነው ብለዋል። በኢትዮጵያ ሰዓት አቆጣጠር የነገ 11 ሰዓት ገደማ ሲሆን ነዳጅ የጫነው ተሳቢ ተሽከርካሪ ከሱዳን ኢትዮጵያን ድንበር አቋርጦ ኮቤር ሎምዬ ቀበሌ መድረሱ ተዘግቧል። ይህ ቀበሌ የሚገኘው በሰሜን ጎንደር ጭልጋ ወረዳ ነጋዴ ባህር አካባቢ ሲሆን የአርበኞች ግንቦት ሰባት እንዳስታወቀው የንቅናቄው ታጣቂዎች ለአጋዚ ጦር ነዳጅ በማጓጓዝ ላይ በነበረው ቦቴ ተሳቢ ላይ ተሽከርካሪ ላይ ጥቃት በመሰንዘር ሙሉ በሙሉ እንዲወድም አድርገዋል። ተሽከርካሪው ከጫነው ነዳጅ ጋር የተቃጠለ ሲሆን የንቅናቄው ታጣቂዎች ያቀዱትን ዘመቻ ከፈጸሙ በኋላ ወደ ቦታቸው መመለሱ ተዘግቧል። አርበኞች ግንቦት ሰባት ንቅናቄ እርምጃውን ለመውሰድ የተገደደው ነዳጁ በአካባቢው ሕዝብ ላይ የተንቀሳቀሰ ኢሰብአዊ ድርጊት ለሚፈጸመው የአጋዚ ልዩ ኮማንዶ ጦር ሊውል እንደነበር በማረጋገጤ ነው ብሏል። በኢትዮጵያ አፋር ክልል ማንነታቸውና ዜግነታቸው ለጊዜው ያልታወቁ ጎብኚዎች መገደላቸው ተዘግቧል። ጎብኚውን ሲያዘዋውር የነበረው ሹፌሩም መገደሉ ታውቋል። ምንጮች ከስፍራው እንደገለጹት በአፋር ክልል ኤርታሌ በተባለው ወረዳ የተገደሉት ጎብኚ ወደ ኤርታሌ እሳተ ገሞራ በመጓዝ ላይ የነበሩ ናቸው። ወደ አካባቢው ሰርጎ የገቡት ማንነታቸው ያልታወቁ ታጣቂዎች ከጎብኚዎቹ አጃቢዎችና ከአካባቢው ኃይሎች ጋር መጋጨታቸውም ታውቋል። ጎብኚው የተገደሉት በተኩስ ልውውጥ ይሁን አለያም ሆን ተብሎ የታወቀ ነገር የለም። በጉዳዩ ላይ ዝርዝር መረጃ ለማግኘት የተሞከረ ሲሆን ተጨማሪ መረጃዎች በቀጣዩ ቀናት እንደሚገኙም ተዘግቧል። ከአምስት ዓመት በፊት በዚሁ በአፋር ክልል ኤርታሌ አካባቢ ጎብኚዎችን ለማገት በተደረገ እንቅስቃሴ አምስት ጎብኚዎች ሲገደሉ ሁለት መሞታቸው ይታወሳል። በኢትዮጵያ በውጭ ምንዛሬ ጥረት ሙማን የሚፈልጉትን መድኃኒት ባለማግኘታቸው ችግር ላይ የወደቁ መሆኑን ቢቢሲ ዘግቧል። መድኃኒት አስመጪዎች ውጭ ምንዛሬ ማግኘት ባለመቻላቸው በተለይ የልብና የስኳር ሙማን የሚፈልጉትን መድኃኒት ለማግኘት ተቸግሯል ተብሏል። ቢቢሲ በአዲስ አበባ ተዘዋውሮ ያነጋገራቸው ሙማን የሚፈልጉት መድኃኒት ማግኘት ባለመቻላቸው ችግር ላይ የወደቁ መሆኑን ጠቁሟል። በተለይ የስኳርና የልብ ሙማን ለተለት መድኃኒት የሚፈልጉ ቢሆኑም በየመድኃኒት ቤቶቹ ዘሮ ማግኘት እንዳልቻሉ ተዘግቧል። ለቢቢሲ አስተያየቱን የሰጠው ግሩም ፈለቀ የተባለ የስኳር ህመምተኛ ካለፉት 3 ወራት ወዲህ በአዲስ አበባና በክልል ከተሞች የኢንሱሊን እጥረት እንዳጋጠመው ነው የገለጸው። መድኃኒቱ ቢገኝ እንኳን በውድ ዋጋ የሚሸጥበት ሁኔታ ተፈጥሯልም ሲል ምሬቱን ገልጿል። በተለይ በግል መድኃኒት ቤቶች የስኳር ህመም መድኃኒት ማግኘት አዳጋች እየሆነ መምጣቱን ተጠቃሚዎች ገልጸዋል። የሳምንቱ አበይት ዜናዎች ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን የዜና ወጃችን ሰዓታችን ሳተብቅ ወደናንተ ቀርበን ነበር። ይቅርታን ጠይቃለን። ዜና ወጃችን ሰምተን ወደ ሁለተኛው ምዕራፋችን ተሸጋግረናል። አሁን ደግሞ በቀጣይነት መግቢያችን ላይ እንዳልነው ከጋዜጠኛና የኢንተርኔት አምደኛው ከሆነ ከጋዜጠኛ አናንያ ሶሪ ጋር ኢትዮጵያ ውስጥ ላለው ተክላላ ሁኔታ ለመወያየት በተለይም ደግሞ ከኢትዮጵያ ከወጣ በኋላ የተለያዩ ከኢትዮጵያ ስርዓቱ ገፍቷቸው ወጡ ሰባይ መውት ማጋቾች ጋዜጠኞች እንዲሁም ኢትዮጵያኖችን መድረስ የቻለባቸው በተለያዩ መድረኮች ላይ አይተናልና በዛ መድረኮች ላይ ሲያስተላልፋቸው የነበሩ መልእክቶች አሉና እነሱንም በተመለከተ ለመወያየት አገር ውስጥ ላለውም የለውጥ እንቅስቃሴና ሁኔታ ተቀለል ያለ መረጃዎችን ለመለዋወጥ ቀጠሯችንን ሰድረን እዚህ ሰዓት ላይ ደርሰናል። ጋዜጠኛና ኢንተርኔት አምደኛ አናንያ ሶሪን ለማግኘት አሁንም በየስልካችን እየሞከረን ነው ለማግኘት ሞክረናል። ያልተመቻቸው ሁኔታዎች ላይ ነው ያለውና እሱን አስተካክሎ ተመልሶ ወደኛ ይመጣል። እስከዛው ድረስ እንግዲህ በጀመርናቸው ሙዚቃዎች አብራችሁ እንድትቆዩ ካሁኑ እንጋብዛለን። ጋዜጠኛና ኢንተርኔት አምደኛ አናንያ ሶሪ ወደ አየር እንደተመለሰ ቀጥታ ወደ መስመራችን አስገብተነው ውይይታችን ይቀጥላል። አድማጮቻችን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ስለኛ አድማጮቻችን እንግዲህ ቃላችንን ተበቀን ጋዜጠኛና ኢንተርኔት አምደኛ አናንያ ሶሪን እንግዲህ አየር ላይ ለማግኘት ችለናል። ከዚህ ቀደም በሬዲዮናችን በተለያየ ጊዜ ጥያቄ አቅርበንለት ፍቃደኛ ሆኖ ወደኛ መጥቶ ሐሳቡን አስተያየቱን ገልጾልናል። በተለይ ደግሞ ኢትዮጵያ ውስጥ ያለው አምባገነን ስርዓት ያለበትና የሄደበት ያለበትን ያመራርና የተበላሸ ስርዓቶችን አደባባይ በማውጣት ማህበረሰቡ ግንዛቤና ትክክለኛ ሚዛናዊ አስተሳሰብ እንዲኖረው ሲያረግ የቆየ ወንድማችን ነው። ዛሬም ጥያቄችን አቅርበን ከሱ ጋር አጠር ያለ ቆይታ ለማድረግ ጥያቄ ስናቀርብ ፍቃደኛ ሆኖ ወደ አየራችን መጥቷልና በእኛ ባድማጮቻችን ስም በእኛም በሬዲዮ ስም ለማመስገን እወዳለሁ። ጤና ይስጥልኝ አቶ ጋዜጠኛ አናንያ ሶሪ እንደምን አለ?
እንደምን አለ? ጤና ይስጥልኝ። ሰላም
ሰላም ነህ? እንዴት አለ? ሊኖር ስለሚችሉ ሁኔታዎችና ለነከተላቸው ስለሚገቡ ሐሳቦች በደንብ ስታብራራና ለማህበረሰብ ግንዛቤ ስትሰጥ የቆየበት ሂደት ነው ያለውና ያንንም መከታተል ይችላል። እንደው በመጀመሪያነት ያው አመስግኜ መጠየቅ የምፈልገው ወጣ የወጣህበት ዓለም አለ። ከዚህ ቀደም ተቃቀቸው ጓደኞች ስርዓቱ ገፍቶ ያስወጣቸዋልና ያገኘህበት ሁኔታ አለ። ውጭ የሚኖሩ ኢትዮጵያኖችንም አግኝተሃልና ኢትዮጵያ ውስጥ ካለ ለውጥ እንቅስቃሴና ፍላጎት አንጻር በውጭ ዓለም ያገኘው ሁኔታ እንዴት ታየዋለህ?
መልካም ትንሽ መቼም ያው ካለኝ ቆይታ አንጻር ብዙም ቆይታ ስላላረኩኝ ብዙ ጉድለቶች ሊኖሩት ይችላሉ አመለካከት ወይም እዚህ ጉዳይ ላይ ያለኝ አስተያየት። እንግዲህ ያንን እንደ ማሳሰቢያው ሰዱትና በተረፈ ግን የተወሰነ ድረስ የተመለከትኳቸው ነገሮች አሉ። ማለት ያው ብዙ የዳያስፖራውን አባላት አግኝቻለሁ ከሞላ ጎደል ብዬ መናገር እችላለሁ። ቤልጅየምም ጀርመንም እንዲሁም ደግሞ ፈረንሳይም የተወሰነ ቆይታ ነበረኝ። እንግዲህ በአብዛኛው ያየሁት ነገር ምንድነው ከፖለቲካው አንጻር ነው ሞር ልመለከተው የምፈልገው። ምክንያቱም ጠንካራ የማህበረሰብ ክፍል ወይም ደግሞ የኢትዮጵያ ማህበረሰብ ሆኖ የተባበረ ድምጽ ማሰማት የሚችል ለራሱም እንደ ኮሚኒቲ ባለበት በየአውሮፓ ሀገራት ላይ ባለበት ውስጥ ጠንካራ የኢትዮጵያ ማህበረሰብ ፈጥሮ የራሱን ማህበረሰባዊ ጥቅም ለማስጠበቅ ብዙ የጎላ እንቅስቃሴ ሲያደርግ አላየሁም። ከዛ በተረፈ ግን ያው የተወሰነ በፊት ጊዜ የነበረውን በስርዓቱም ጭምር በሚደረግ ደባ በአንድነት እንዳይቆሙ የሚደረገውን ነገር ተቋቁመው ወደ አንድነት እየመጣ ወደ ጋራ አጀንዳ ወደ መቅረጽ እየመጣ በጋራ ወደ መቆም እየመጣ ነው ያለውና ይህ ደግሞ ተስፋ የሚሰጥ ጉዳይ ይሆናል ብዬ አስባለሁ። እንግዲህ እኔም በዛ ረገድ ነው በብዙ መንገድ እየተሳተፍኩ ያለሁት። ምክንያቱም እንደ አንድ ኢትዮጵያዊ ውጭ ሀገር እንደሚኖር ዲያስፖራ የተሻለ ነገር ባለበትም ሀገር ላይ ለማግኘት ለራሱ ከዛም አልፎ ደግሞ የተሻለ ነገር ወደ ሀገሩ ወደ ወገኑ የሚያሰላልፍበት መንገድ እንዲፈጠር የተደራጀ የተጠናከረ ቅርጽ ሊይዝ ይገባል ማለት ነው። ስለዚህ እንግዲህ ከዛ አንጻር በብዙ ጎራ የሚከፈል ነው ያለው በሃይማኖት በብሔር በስራ ወይም ደግሞ በውቀት ደረጃም በአመጣጥም። ምክንያቱም ማንነት ራሱ ለመኖር ሲባል ወይም ደግሞ የመኖሪያ ፍቃድ ለማግኘት ሲባል ኤርትራዊ ሳይሆን ኤርትራዊ ነኝ እንዲህ አይነት ነገሮችም አሉና ትንሽ የተወሳሰበ ነገር አለ። መፍረድም አስቸጋሪ ነው። እንደገና ደግሞ ይሄም ደግሞ የሚያሳድረው ጠባሳ ወይም ደግሞ አንድምታ ቀላል አይሆንም ማለት ነው። አንድ ሰው በአገሩ ላይ በወገኑ ፖለቲካ ላይ ለመሳተፍ በሚኖረው ተጽኖ ማለት ነው። ስለዚህ በፈርጅ እናስቀምጣቸው ከተባለ ያው በእለት ተእለት ስራ ላይ በመጠመድ ወረቀት የመኖሪያ ወረቀት ፍቃድ ለማግኘት የሚደረግ ትግል የኑሮ ሩጫ አለ። በዛ ላይ ደግሞ የአውሮፓ ኑሮ እንግዲህ በአብዛኛው በራስ ነው የምትወጣው ብዙም የሰው ድጋፍ የለም። ስለዚህ ብዙ ነገር በአንዴ ለመቀበል ይከብዳል አስቸጋሪም ነው የሽግግር ወቅቱ። ከዛ አንጻር ብዙ ፈታኝ ነገር አለው። በተረፈ በዚህ ረገድም ብዙ የኢትዮጵያ ማህበረሰብ ወይም ኮሚኒቲ ድጋፍ የሚያደርግበት መንገድ ሊኖር ይገባል ብዬ አስባለሁ። ከዛ አንጻር እንግዲህ ብዙም ጎላ ያለ ነገር ያየው አልመሰለኝም። በተረፈ ግን ያው በፖለቲካውም ረገድ በመሰላቸት ወይም ደግሞ የጋራ አጀንዳ ቀርጾ አንድ ውጤት ማምጣት ባለመቻል ምክንያት ወደ ጎንዮሽ ትግትግና እሰጣ ገበይ መግባት መረም ላይ ባለመስረት በግለሰቦች ማከል የሚደረግ ጸቦ ወይም ደግሞ ሽኩቻ ትልቁን ስዕል እያጠፋ ያደበዘዘው ሲት ይታያል። ያ ነገር እንግዲህ ስካውን የነበረው ትሬንድ ነው። ያም ነገር እየተቀየረ ደግሞ አለ ተስፋም አለው የሚያሰኙ መልካም ጅምሮች አሉ። በየቦታው ወደ ማሰባሰብ የጋራና አጀንዳ ወደ መቅረጽ በዛ የጋራ አጀንዳ ዙሪያ ደግሞ አብሮ ወደ መቆምና የተባበረ ድምጽ ወደ ማሰማት እየተገባ ነው ያለውና ይህም ተስፋ ሰጪ ነገር ነው። ተስፋ ሰጪ ሁኔታ ነው። ምክንያቱም በአውሮፓ ሀገራት ከ30 40 አመታት በላይ ኖሩ አሉ። በምሁራን አሉ፣ ወጣት ምሁራንም አሉ፣ የተማሩ ያሉ ለፒኤችዲ ለማስተርስ እና ይሄ ሁሉ ትልቅ ጉልበት ነው። ግን ይሄንን አስተባብሮ ወደ አንድ ማዕቀፍ አንጥቶ በአውሮፓ በሚኖሩ ኢትዮጵያውያን ዘንድ ትልቅ የሚዲያ ተቋም፣ ትልቅ የምርምር ተቋም ቲንክ ታንክ መመስረት የሚቻልበት ትልቅ የሎቢ ተቋም መመስረት የሚቻልበት እድል አለና እነዛን ነገሮች ማስተባበር ያስፈልጋል። ለዛ ደግሞ ራዕይ ያለው ሁሉን ነገር አስተባብሮ አሰናስሎ ሊሄድ የሚችል ሰው መኖር አለበት ወይም ስብስብ። ስለዚህ እዛ ላይ አትኩሮ መስራት ያስፈልጋል እላለሁ።
ኦኬ፣ በጣም ጥሩ። እንግዲህ ያው ባጭር ጊዜ ቆይታ ያየውን እንግዲህ ለታስደስተን ሞክረሃል። የማህበረሰቡ የለውጥ ፍላጎት አለ፣ በተለይ በአገር ውስጥም በውጭም። ከመምጣተም አንጻር አጠር ያለ ጊዜ ነውና ምናልባት አየር ሰዓታችን ለመጠቀም አጠር አድርገን ወደ ሀገር ቤት ልመልሰህና ካንተ ወደዚህ ከመጣት በፊት የነበረው የለውጥ ፍላጎት አለ፣ አንተም ከመውጣት ከወጣ በኋላ ምናያቸው አንዳንድ በዜናም በተለያዩ መረጃ ማስተራጫ አቋቶች የምንቀበላቸው የተለያዩ መረጃዎች የሚያሳዩት ለውጦች እንቅስቃሴዎች አሁንም ተጠናክረው የቀጠሉበት ሂደት አለ። በተለይ ደግሞ ስርዓቱን በቁንጮነት ሲመራ እየመራ ያለው ህወሓትን የመገዳደር ሁኔታዎች አሉ። በተለይ ይሄ አንድዮሽና ሉዓላዊ የነበረው ህወሓት በተለይ በኦህዴድና በጥቂቱም ቢሆን በህወሓት እየተደፈረ ያለበት ሂደት አለ። አንዳንድ ሰዎች የራሳቸው መላምት ያቀርባሉ። በተለይ ደግሞ የኦሮሚያ ክልላዊ መስተዳድር ፕሬዝዳንት የሆኑት አቶ ለማ መገርሳን አጀንዳ ናቸው ይላሉና ከሱን እነሳና ያንተ መልከታ ምንድነው? ይሄኛው ሂደት ወዴት ያመራ ነው? መጨረሻችንስ ምን ይሆናል ሚለውን እንደው ለአድማጮቻችን ብታደርስልን።
አዎ፣ እንግዲህ እንደምመለከተው እኔ ባህሪንና ኦዲድ ያሪግ ውስጥ ያላቸውን ቁመና ማስተካከል ፈልጓል። የተሻለ ቦታ ማግኘት አለብን ይገባናልም በሚል ሊንቀሳቀሱ ይችላሉ። ይህ እንግዲህ በኢህአዴግ ማዕቀፍ ውስጥ ሆነው የሚያደርጉት የውስጥ ሽኩቻ ነው የሚሆነው። የአባል ፓርቲዎች እና ድርጅቶች የተሻለ ቦታ ለማግኘት የሚደረግ ሽኩቻ አድርገን ልንወስደው እንችላለን። በዚህ ሂደት ግን ከአባላትም አልፎ ሰፊውን ማህበረሰብ ከጎናቸው ለማሰለፍ ይዘውት የተነሱት በጋራ የሚያቆም አጀንዳ የሌላውንም ህብረተሰብ ቀልብ የሚስብ ነው። በዚህም ምክንያት ቀልብ ሊስቡ ችለዋል። ነገር ግን መጨረሻውና መዳረሻ ግቡ ምንድነው? ዲሞክራሲያዊ ለውጦች እስከ ማምጣት ነው ወይስ ባዴንና ኦህዴድ የተሻለ ቁመና በኢህአዴግ ውስጥ ኖሮ እንዲኖራቸው አድርጎ የሚያበቃ ትግል ነው የሚለው መመልከት ወይም ማጤን ያስፈልጋል። ያ እንዳይሆን ኢህአዴግ ውስጥ ያላቸውን ቦታ ብቻ አስተካክለው እንዳይቆሙና ወደ ሰፊው ማህበረሰብ ደግሞ የሚሰጥ የሚገባ የተሻለ ለሰፊው ህዝብ የሚተርፍ ዲሞክራሲያዊ ማዕቀፍም ማሻሻያዎችም እንዲኖሩ ለማድረግ ከተፈለገ ስልታዊ ድጋፍ ማድረግ ይገባል ለነዚህ ሰዎች። ምክንያቱም የጋራን አጀንዳ ይዘው በመነሳታቸው ሊያስመሰግን የሚገባ ነው። የከፋፍለ ግዛን በብሔር በልዩነት ላይ ቅራኔ ላይ አቆራኝቶ ሊገዛ የሚፈልግን አገዛዝ በሀሳብ ረገድ ወይም በርዕዮተ ዓለም ረገድ ሰክሰስፉሊ እየታገሉት ነው። ስለዚህ ይሄ እኛ የምንለው ነገር ነው። ስለዚህ ማናለው ሳይሆን ምን ይዘው ተነሱ የሚለው ከደጋፊ ነገር ነው። ነገር ግን ከዛ በዘለለ ያው ፖለቲካ ነውና እነሱም ለዓላማቸው ሲሉ የሚያደርጉት ካልኩሌሽን ወይም ደግሞ ቀመር ከሆነም ረጋ ብሎ አስተውሎ ወደ ትክክለኛው ለሰፊው ማህበረሰብ ለሀገሪቱ ለህዝባችን ወደሚበጀው ነገር እንዲመጡ የፖለቲካ ማሻሻያዎች እንዲደረጉ የዲሞክራሲ ማዕቀፉና ንፍቀ ክበቡ እንዲሰፋ የሀሳብን በነጻነት የመግለጽ የፕሬስ የመንግስት ያልሆኑ ድርጅቶችን የሚያላውስ ከባቢያዊ ሁኔታ እንዲፈጠር ህጎቹ አፋኝ ህጎች እንዲሻሻሉ የፖለቲካ እስረኞች የህሊና እስረኞች እንዲፈቱ ወደዛ መግፋት ያስፈልጋል። ምክንያቱም እኔ በዜሮ ድምር ፖለቲካ አላምንም። ህወሓትም ራሱን ለማስተካከልና ባለው የህዝብ ብዛትና የውክልና ደረጃ በዲሞክራሲ አካሄድ ፍላጎት ለመሄድ ፍላጎት ካሳየ እንደው ተደምስሶ መታለፍ ያለበት ኃይል ነው ይላልና ነገር ግን ያንን ደግሞ በፍቃደኝነት እንደማያረግና ቃልን ፖለቲካ ነው ስለዚህ አስገድዶም ቢሆን ወደ ጠረጴዛ እንዲመጣና ወደ መደራደርም ካልሆነም ደግሞ ያው ወደ ጥግ ወደ አሲዞ ለሰፊው ማህበረሰብ የሚሆነው ነገር ወደ ማድረግ መከድ አለበት ብያምናለሁ ስለዚህ ከዛ አንጻር ይሄዱበት ያሉበት ነገር በሁለት መልክ አይተን አብረን በመንቆምበት የጋራ ጉዳይ ላይ ልንደግፋቸው ፈራተባ የሚሉበት ጉዳይ ላይ ደግሞ ልናበረታቸውና ለማህበረሰባዊ ለውጥ ለሰፊው ማህበረሰባዊ ለውጥ የሚተርፍ የለውጥ ትግል የለውጥ ፍሬ እንዲመጣ መጣር አለብን ብያስባለሁ
ያው ምናልባት እንግዲህ ከተለያዩ ማህበረሰቦች የሚሰማው ከቃላት በዘለለ ተግባራዊ ስራው ላይ የታዩ ነገሮችን እንደማሳያነት ይጠይቃሉና ምናልባት በአንተ መልከታ አሁን ላይ ያለው ጅማሮ አለ ከዚህ ቀደምም ባቱ በአዲኑ እንግዲህ መስተዳድር ላይ ያየናቸው አቶ ገዱ አንዳርጋቸውንም በቃላት ደረጃ ከዚህ በፊት በወልቃይትና በእንግዲህ ያማራው ዙሪያ ላይ ነበራቸውን አቋምም የየነበት ሂደት አለ አቶ ለማ መገርሳም እየመጡበት ያለበት ሂደት አለና ከቃላት በዘለለ በተግባር የሚታዩ የምትላቸው አንተ ተአማኒነት ኖሮት ማህበረሰቡ ከነሱ ጋር ቆሞ አጀንዳ ሳይሆን እውነተኛ የለውጥ ፍላጎት ነው የሚለውን ስሜት አድሮ አብሯቸው እንዲቆም የሚያስችሉ ተግባር ሂደቶች በአገርስ በነበርክበት ሂደት ያየህበት ሁኔታዎች አሉ የሚለውን እንደውላ አድማጮቻችን ታደርስ
እኔ እንኳን በጣም ትንሽ ስኬፕቲካል ነኝ እንደርኩም ነኝ ምክንያቱም በተግባር የሚታይ ነገር ነው ሞር ሊያሳምነን የሚገባው ይያስባል እስካሁን በየዲስኮር ለውጥ አድርገዋል ያ ደግሞ የልብ ለውጥስ ነው ወይ የሚለው እንግዲህ ጥያቄ ምልክቱስ የሚወድቅ ነው ከልብ አምነውበት ከሆነ ይሄን ነገር ይያሉ ያሉት ሊሰሩና ሊያሳዩ የሚገባው ነገር ደግሞ አለ በተግባር ነገር ግን እስካሁን ባለው ደረጃ የትግሉም ደረጃ አለ መፍቀድም ይሁን ወይም ደግሞ የነሱ ቸልተኝነት ወይም ሌላ ምክንያት እስካሁን በተግባር የታየ በተግባር የተገለጠ ያን ያክል ነገር አላየን በተጨማሪም ይሄን ነገር ህዋት የብሔር ልዩነትን በማጉን እስከ ተወሰነ ጊዜ ድረስ ኢትዮጵያን መግዛት ችሎ ነበር አሁን ደግሞ ኢትዮጵያዊነትን ላይ አጥኖት በመስጠት የህዋትን እድሜ ማራዘም ከቻለ ይህንን ማያረግበት ምክንያት ህዋት የአልባኒያ ኮሚኒዝም እንከተላለሁ ይል የነበረ ድርጅት ወደ ስልጣን ደግሞ ሲቃረብ የዓለም ሁኔታ ተቀይሮ የአሜሪካ አሸናፊነት ስለነበረ ያው ነጭ ካፒታሊዝምን ደግሞ አራምዳለሁ ብሎ የፖለቲካ አክሮባት የሚሰራ ድርጅት ነው ይሄ ደግሞ ያው የሚጠበቅም ነው በፖለቲካ ሂደት ውስጥ ስለዚህ ያንን ነገር አምነውበት ነው ወይስ አሁን ደግሞ መግዛት የሚቻለው በዚህ መልኩ ነው በዚህ ሪዮት ዓለም ከሄድኩኝ ነው ከሚል የፖለቲካ ስልትና ቀመር ከሆነ ልዩነት አለውና ይሄንን ማጤን መፈተሽ ያስፈልጋል በተረፈ መገለጫዎች አሉት እንግዲህ መገለጫዎቹ ምንድነው ለምሳሌ በብሔር ቅራኔ ላይ ወይም ደግሞ በብሔር ማንነት ላይ ብቻ ተመርኩዞ የሚደረጉ ስራዎችን ማሻሻል ያስፈልጋል ማለት ነው። እንድነው ያ ማለት ለምሳሌ በኦሮሚያ ውስጥ የሚኖሩ የሌላ ብሔር ተወላጆች ወይም ደግሞ በአማራ ውስጥ የሚኖሩ ክልል ውስጥ የሚኖሩ የሌላ ብሔር ተወላጆችም የተሻለ መብት የተሻለ የመካተት መንገድ እየተገኘ ወደ አንድነት የምንሄድበት ቅይጥ የሆኑም ወይም ደግሞ ድብልቅ ማንነት ያላቸውም ሌላም በሙያም ደረጃ የሚገለጽ አቋም ያላቸውንም ሊያሳትፍ በሚችል መልክ ለውጥ መታየት መቻል አለበት። እስካሁን ግን ያን ነገሮች ያየን አልመሰለኝም። ያሉት ነገሮች ያው ገና ኢንተርፕሌይ ላይ ነው ያለው ገና የተቋጨ ነገር አይደለም። ህዋትም እንግዲህ ባለፈው ባወጣው መግለጫም እንደ ተማጽኖም እንደ ማሳሰቢያም አድርጎ ድርጅቶችም ያው ወደ መስመራችን እንመለስ የሚል ነገር ነው። ያ ደግሞ እንግዲህ ምን ያህል ውጤታማ ይሆናል ምን ያህል ተቀባይነት ያገኛል የሚለው ራሱን የቻለ ጥያቄ ነው። ምክንያቱም ህዋትም እጁን አጣጥፎ አይቀመጥም የቤት ስራውን ይሰራል። አዳዲስ የመረጣቸው ሰዎችም አሉ ይሞክራሉ ብዙ ነገር ስርዓቱን ለማስቀጠል። ስለዚህ ያ ኢፍትሃዊ ስርዓት ደግሞ እንዳይቀጥል በተጻራሪ ወገን የተሰለፉ ወገኖች ምን ያህል ብቁ ሆነው ያንን መክተው ህዋትን ወደ ትክክለኛ መስመር ያስገባሉ ወይም ጥግ ያስይዛሉ የሚለው ገና በሂደት የሚገለጽ ይሆናል ብዬ ነው የማስበው።
እንደው ምናልባት ካነሳው አይቀር እንግዲህ ባሳለፍነው ካንድ ወር በላይ የፈጀ ጊዜ ህዋት ራሱን ሲገመግም ቆይቷል። በዛም መጨረሻ ላይ የሚፈልጋቸውን ሰዎች ሹሞ ያልፈልጋቸውን አውርዶ አዲስ መግለጫ ለኢትዮጵያም ለማህበረሰቡም ያሰማበት ሂደት አለ። ሆኖም ግን እንደ ኢትዮጵያን መሰረት ያደረጉ አጀንዳዎችን ለማህበረሰብ ግልጽ ያረገበት ሂደት አልነበረምና ምናልባት ካነሳው አይቀር አጠር አድርገን ያለህን አጠቃላይ ግምገማ ለማህበረሰቡ ብታደርስልን።
ኦኬ መልካም። እንግዲህ ህዋት ያደረገው አሁንም ቢሆን ሌላ አዲስ ተስፋ ነው፣ ሌላ አዲስ ቃል ኪዳን ነው። እስከዛሬ ብዙ ቃል ኪዳኖች፣ ብዙ ተስፋዎች ሲሰጥ ነው የኖረው። ዛሬም እንግዲህ የሚሰጥ ያለው እሱ ነው። ያ ደግሞ ምን ያህል ህዝብን ያሳምናል፣ ምን ያህል ተግባራዊ ይሆናል የሚለው ራሱን የቻለ ጉዳይ ነው። እኔ ብዙም ተስፋ የሚሰጥ እና ደግሞ ወደ ተግባር ይቀየራል ተብሎ የሚታመንበት አይሆንም። እስካሁንም ስላላደረገ ትራክ ሪከርዱም ይሄን አያሳይም። ብዙ ጊዜ ቃል ኪዳን ይገባል፣ ቃል ይገባል፣ ግን አንዱንም ሲተገብር አላየንም። ቃል አባይ ነው ያለፈ ታሪኩ የሚያሳየን። ከዛ በተረፈ ደግሞ ቃል በመግባትና ፍጹም ተለውጫለሁ ብሎ በመማል በመገዘት አይደለም ለውጥ የሚመጣው። የፖለቲካ ስርዓት ነው እየተሰራ ያለው። ስለዚህ የግልጽ የስልጣን ክፍፍል ለማድረግ መወሰን መቻል አለበት። ህግ አውጪውንም ህግ አስፈጻሚውንም ህግ ተርጓሚውንም ተቆጣጥሮ ለውጣለሁ ማለት ለኔ በጣም አስቸጋሪ ሁኔታ ነው። ምክንያቱም በሳብጀክቲቭ ነገሮች ነው የታጨቀው። መግለጫውንም አይቼው ነበርና ስትራቴጂክ አመራሩ ቁርጠኛ አልነበረም። የህዝብን አደራ ህዝብን ከድተናል፣ ጥገኛ ገዢ መደብ ሆነናል። ራሱ እንደዚህ የሆነ አካል እንዴት ነው ስለ ራሱ እንደዚህ ሊያወራ የሚችለው? በአንድ በኩል ፍጹም ብጽህና ወይም ደግሞ ቅድስናን የሚያሳይ ነገር ያወራሉ፣ በሌላ በኩል ደግሞ ፍጹም ኢቭል የሆነ ወይም ፍጹም ንቅዝ የሆነ የነቀዘ ማንነታቸውን ይገልጣሉ። እና ይሄ በአንዴ ሁለቱንም ሊሆኑ የሚጣጣሩት ነገር በሎጂክም በተግባራዊ እውነትም ፍጹም ስህተት የሆነ ነገር ነው። እና ተቋማት ከሌሉ ድረስ ኢትዮጵያ ላይ ራሱን የቻለ ገለልተኛ የሆነ ህግ አውጪ፣ ህግ ተርጓሚ፣ ፍርድ ቤት ከሌለ እነዚህ ሰዎች ተገማገምን፣ እገሌን አባረርን፣ እገሌን አስገባን የሚለው ነገር ቀልድና ጨዋታ ነው። ህብረተሰብን ለማታለል የሚጠቀሙበት መንገድ ነው እንጂ ከዛ በተረፈ ተቋማዊ ጥበቃና ተቋማዊ ዋስትና ያለው ነገር አይደለም።
ያው ምናልባት
በጣም የገረመኝ ነገር አሁን ማን ነው የበላይነት ይኸው ማንን ያባረረው በምን ግራውንድ የሚለው አስቸጋሪ ነው።
ያ ምናልባት አያይዘን እንድታዩ የፈለኩት ይሄ በህዋት ውስጥ እናየው የመበላላት ፖለቲካ አለና እሱስ አሁን ላይ ይሄ ህዋት አቅሙ ተዳክሞ አገርን አይደለም ራሱን መምራት ያልቻለበት ሁኔታ ላይ አልደረሰም ወይ? ከዛም አያይዘን ደግሞ ኢትዮጵያ ውስጥ ይሄ እድል ይሄ አጋጣሚ አለ እና ያንዳንዱ ኢትዮጵያዊ ውጤት ማምጣት የሚችልበት የትግል ስልት ነድፎ መንቀሳቀስ እንዴት አለበት የሚለውን ጥያቄ በዛውም አያይዘ ምናልባት ከኢትዮጵያ ውጭ ያለው ማህበረሰብም ይሄን ትግል አግዞ ወደ ለውጥ ጎዳና እንድንጓዝ ማድረግ ያለበት ስራዎች ብለም ታምነውና በመጨረሻም ደግሞ በቀጣይነት ከዚህ ስርዓት መውደቅ በኋላ ከዚህ ቀደም በተለያዩ ሚዲያዎች ላይ መድረኮችም ላይ ስትለው የነበረው አለ የመተካካት ፖለቲካ ቀርቶ ትክክለኛ ለውጥ እንዲመጣ ምን መሆን አለበት የሚለውን አንድ ላይ ሳመራይዝ አድርገህ ብታደርስልን ምናልባት ሰዓቱም እያጠረ ስለሆነ።
መልካም። እሺ እሺ መልካም። እንግዲህ ምንድነው የህዋት አካሄድ? የተረተረት ፖለቲካ ነው። በጎ ኃይል መጥፎን ሁሉ እያሸነፈ መግለጫ እያወጣ ከዚህ በኋላ ተሐድሶ ሆነ ከዚህ በኋላ ትንሳኤ ሆነ እያለ በስብከት የሚቀጥልበት መንገድ ነው። ያ መንገድ መዘጋት አለበት። በስብከት ቃል በመግባት የሚሆን ነገር አይደለም ፖለቲካ። ተቋማዊ ዋስትናና ተቋማዊ ጥበቃዎችን ማድረግ የሚፈልግ ነገር ነው ፖለቲካ። ቃል በመግባት ወይም ደግሞ ቀየራለሁ ብሎ በመማል በመገዘት ምንም የሚመጣ ለውጥ የለም። ምክንያቱም በሰዎች በጎ ፍቃድ ወይም ደግሞ በሰዎች መልካምነት ላይ አይደለም የሚመሰረተው ፖለቲካ። ቢኖራቸው መልካም ነው፣ አይኖራቸው አይደለም። ነገር ግን ፖለቲካ የስልጣን ጉዳይ ነው። ስልጣን በአንድ ሰው ወይም በአንድ ቡድን ውስጥ ተከማችቶ መግባት የለበትም። ስልጣንን ከፋፍለን ማሰራጨት መቻል አለብን። ለህግ ተርጓሚው ህግ ተርጓሚው የዳኝነት ስርዓቱ ነው፣ ለፍርድ ቤት ህግ አውጪው ፓርላማው ነው ወይም ደግሞ የተወካዮች ምክር ቤት ለሱ። አስፈጻሚው እንግዲህ መንግስትን ተቆጣጥሮ መንግስትነትን የሚመራው ፓርቲ ነው። ለሱም ተቆንጥሮ የሚሰጠው ስልጣን ያስፈልገዋል። በተረፈ ደግሞ የዲሞክራሲ ተቋማት ሚዲያ በራሱ ኤዲቶሪያል ሊመራ ይገባል፣ ነጻ ሊሆን ይገባል። የትምህርት ተቋማት ከፍተኛ የትምህርት ተቋማት አካዳሚክ ፍሪደም ሊኖራቸው ይገባል። ያል ሊጠበቅላቸው ይገባል። በህገ መንግስቱ ተቋማዊ ዋስትና እንደሚሰጣቸው ቃል ቢገባም በተግባር ያልተደረገ ምንም ለውጥ የመጣ ነገር የለም። ስለዚህ ዋናው ነገር የአንድ ቡድን ሄዶ የሌላ ቡድን ውስጥ ስልጣን መግባት ጉዳይ ሳይሆን የማንኛውም ግለሰብም ሆነ ቡድን ስልጣንን በማዕከላዊነት አከማችቶ ማይዝበትን ተቋማዊ ማዕቀፍ ነው ኢትዮጵያን ልንመሰርት የሚገባው። በተቃውሞም ውስጥ ያለው ችግር ይሄ ነው። ሰዎች ወይም ደግሞ አፈጮሌዎች ወይም ደግሞ ዲማጎግ የምትላቸው የተለያየ ስብከት በማድረግ ህብረተሰብን የሚቆረቁሩ ነገሮች በማድረግ ፖፑሊስት የሆኑ ሰዎች የህዝብን ትግል ሲነጥቁ ነው የታየው የመጣ ነው እስካሁንም። እና ከዛ ዙሪት ውስጥ ለመውጣት በእያንዳንዱ ግለሰብ አቅምና ችሎታ ላይ አምነን ኢትዮጵያውያን ምን መሰረተው ከዚህ በኋላ የሚመጣ የፖለቲካ ማዕቀፍ የማንንም ቡድንና ግለሰብ ልዕልና ወይም ከፍታ ሳይሆን የእያንዳንዳችንን እሴት፣ ምኞት፣ ተስፋ የሚያንጸባርቅ ተቋማዊ ስርዓት ልንገነባ ይገባል። ይህ እንግዲህ ለሁላችንም የሚሰራ ነው። ከኢህአዴግ በኋላም ለምትኖረው ኢትዮጵያ የግለሰቦች ወይም የቡድኖች መጣመር ሳይሆን ኦሮሞና አማራ የሚባለውም ነገር አሁን በራሱ መልካም ጎን ኖሮት ነገር ግን ሁሉን እያቀፈ ሊሄድ ይገባል። በብሔር፣ በሃይማኖት፣ በቀለም፣ በኢኮኖሚ መደብ ደረጃ መታጠር የሌለበት ነው ፖለቲካ። በአንድ ሀገር ላይ ሁሉንም ማህበረሰብ ስለሚንቀሳቀስ አረጋዊውም፣ ወጣቱም፣ ህፃኑም፣ አካል ጉዳተኛውም፣ ጤነኛውም ሁሉም ሰው በዜግነቱ መብት የሚያገኝበት ከመብቱም ደግሞ ኃላፊነትን የሚመነጭበት አካሄድ ስለሆነ ለሁሉም የሚበጅ ስርዓት የሚሆነው በዲሞክራሲያዊ ስርዓት የምትገነባ ዲሞክራሲያዊ ደግሞ ሲባል በቃል ወይም ደግሞ በወሬ ሳይሆን ስሙ ላይ ዲሞክራሲያዊ ሪፐብሊክ የሚል ነገር በመጨመር ሳይሆን ዲሞክራሲ ማለት በመሰረቱ የህዝብ የስልጣን ባለቤትነት ነው። የህዝብ የስልጣን ባለቤትነት ደግሞ የሚረጋገጠው ስልጣን በአንድ ቦታ እንዳይከማች ሲደረግ ነው። ስልጣንን አሰራጭተን የተለያዩ ማዕከሎች ጋር በማስቀመጥ አንዱ በአንዱ ላይ ቁጥጥር እንዲኖረው፣ ተጠያቂነት እንዲኖረው አድርገን ስናስተሳስረው፣ ስለዚህ በውጭ ዓለም እየኖርን ብዙ ነገር ያዩ ከኔም በብዙ አመታት የኖሩ ሰዎች ይህንን ነገር ሊቀርጹ ይገባል ብዬ አስባለሁ። ብዙ የህግ ባለሙያዎች አሉ፣ ብዙ የፖለቲካ ሰዎች አሉ። ያን ሁሉ የሚያስተናግድ ማዕቀፍ መፍጠር እንግዲህ መቻል ያለበት ይመስለኛል። በፖለቲከኞች ላይ ብቻ የሚተው አይደለም፣ በጋዜጠኞች ላይ ብቻ የሚተው አይደለም። ሁሉም በየመስኩ በተሰማራበት ለሀገሪቱ ይበጃል የሚለውን ሀሳብ የሚያቀርብበት ያ ሁሉ ተዋጥቶ ደግሞ ትልቅ ማዕቀፍ ወይም ውቅር ወይም ህንጻ የምንሰራበት ለሀገራችን፣ በዛ ውስጥ ደግሞ ባስቀመጥነው ህግና ደንብ እየተገዛ የምንኖርበት የሰለጠነ አካሄድ ያስፈልገናል፣ ይገባናል ብዬ አምናለሁ። እንግዲህ ለዛ መስራት ይገባናል። በተረፈ እንግዲህ ዝርዝሩን በተለያዩ ጽሁፎች በተለያዩ ሌሎች አጋጣሚዎች እኔም እሞክራለሁ የበኩሌን።
ያው እንግዲህ በተለያዩ መድረኮችም ላይ ያለህን አስተሳሰብና ያለህን አመለካከት ለማህበረሰብ ውስጥ አድርስ የቆየህበት ሂደት አለ። እንግዲህ ጋዜጠኛ አናንያ ሶሪ ባልተመቻቸው ሁኔታ ፈቃደኛ ሆነህ ለእኛም ለሬዲዮናችንም ማህበረሰብንም ለመድረስ ተገኝተሃልና እኔም በአድማጮቼ ስም እጅግ በጣም አድርጌ አመሰግናለሁ። እንግዲህ በአድማጮቼም ስም የምጠይቀው በቀጣይነት በተለያዩ ፕሮግራምና ዝግጅቶቻችን ላይ መልሰን እንደምናገኘህ ነው ተስፋችን ነው። ስም እጅግ በጣም አድርጌ ድጋሚ ላመሰግን ወዳለሁ። መልካም ቀን ይሁንልህ።
እኔም እጅግ አመሰግናለሁ ስለጠራችሁ። በርቱ፣ እናንተም ጥሩ ሚዲያ ነው። ጥሩ ጥያቄዎች ናቸው እንግዲህ ጥሩ አስተሳሰቦችን ምላሾችን የሚጭሩትና ይህን በማድረጋችሁ ያው ምስጋና ልገልጽ ፈልጋለሁ። በርቱ እናንተም። ያው አምላክ ሀገራችን ለመግባት ያድርጋል።
እንግዲህ ሁላችንም የምንፈልገውና የምንናፍቀውን ለውጥ አግኝተን ሀገራችን ላይ ደግሞ እንዴት ነበረ ብለን የምንወያይበት እድል እግዚአብሔር እስከሚሰጠን አብረን እንቆያለን። መልካም፣ እናመሰግናለን። መልካም።
እሺ፣ እሺ፣ ጤና ይስጥልኝ።
Imagine my own religion. Imagine my own religion.
አድማጮቻችን እንግዲህ እንዲንዲያ ያያለን የሁለተኛው ምዕራፋችንን ጀምረን እንግዲህ ከዜና ተከትለን ጋዜጠኛና ኢንተርኔት አምደኛ ጋዛሪናን ያሶሪ ጋር አጥር ያለ ቆይታ አርገን አሁን ላይ ደርሰናል። በመሃል አድማጮቻችን እየደወላችሁ ሐሳብ አስተያየት ስትሰጡን ቆይታችኋል። ለጥያቄዎቻችን በርከት ያሉ አድማጮቻችን ስልካቸው ሁሉ ተይዟል ተብሎ በፌስቡክ መልእክት ከመላክብን ድረስ ሲደወል ነበር መልስ ሲሰጥ ነበር በብዛት እንደውም ከሶማሊያ አካባቢ የሚል መልስ ይመጣ ነበርና ዘውዱ እንዴት ነበር ማን መለሰ ማን በትክክል ማን ሞከረ?
ዛሬ በሚገርም ሁኔታ የዘውትር አንደኛ መላሻችን ራሱ ዛሬ የመልሱን አላገኘው ኪንግ ሰለሞን ነበር በብዛት መልሶችን በመለስ የሚታወቀው። በርካታ እስክንድር የሚባልም አድማጫችን ሁሉ ይሳተፋል እንዲሁም ናሆሚ ከብሬዲንግ ሞክራለች ሌሎችም አሉ ግን ትንሽ ሁለቱ የሚቀራረቡ አይነት ምላሾችን ሰጥተውናል። እስክንድር ሐሲላ ሐሰን አብደላ የሶማሌ ዜጋ ናት ብሏል አብራሪዋ እና ትንሽ ናሆሚ የሚያለችው ምንድነው ከብሬዲንግ አሲና ትባላለች ደቡብ አፍሪካዊ ናት ብላለች እና ሁለቱ ትንሽ ወደ ውጪው ነው ዘንበል ያረጉት። እስክንድር የረጅም ልብለት ደራሲው ጸጋይ ገብረ መድን ነው ብሎናል። ዞሮ ዞሮ መልሱ የሚሆነው የመጀመሪያው አፍሪካዊ ሴት አብራሪ ወይም ፓይለት ኢትዮጵያዊ ናቸው ወይዘሮ አሰገደች አሰፋ ይባላሉ። እኚህ ሰው ከዛሬ 40 አመት በፊት ወንዶች እንኳን ደፍረው ወደ አውሮፕላን አብራሪነት ባልሄዱበት ታይም ላይ ነው እኚህ ሰው አውሮፕላን አብራሪነትን ሰልጥነው ፓይለት የሆኑት ማለት ነው። በሁለተኛው በኢትዮጵያ የመጀመሪያው የረጅም ልቦለድ ደራሲ ሴት ማን ናቸው የሚል ጥያቄ ነው። ወደ እሳቸውም ፀሐይ መላኩ ይባላሉ እና ምላሾቹ እነዚህ ናቸውና በርካታ ደሞቻችን በስልክ መስመራችን ላይ በ0819100 ላይ እንደተለመደው አስተያየት እየሰጡን ነበርና ሁላችሁንም እናመሰግናለን። እንግዲህ በቴክኒኩ መብራቱ እንዲሁም ፕሮግራሞችን በማዘጋጀት መብራቱ እኔም ፕሮግራሞችን በማስተዋወቅና ባጫጭር ውይይቶች አብረው የቆየው ዘውዱ ነኝ። እስከ ሳምንት መልካም ሳምንት ይያልን ሰናበታችኋለሁ።
Galleri tu adoraisanya Oh, the fun.